አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያን የተለመደውን የዘወትር ያክብሮት ሰላምታችንን እናቀርባለን። በቅድሚያ ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሞላ እንኳን ለብርሃነ ትንሣኤው አደረሳችሁ በማለት መልካም ምኞታችንን እንገልጻለን። የዛሬ ሚያዝያ 11 ቀን 2012 ዓ.ም ተመረጠ ወይንም የኤፕሪል 19 2020 ቀንብራችን የተለያዩ ዝግጅቶችን አካቷል። በቅድሚያ በጽንፈኛው ኦነግ ለታገቱ የአማራ ወጣት ተማሪዎች ድምጽ እንሆንላቸው ያን የኢትዮጵያ አንድነት ሬዲዮ ዛሬም ጥሪውን ያሰማል። በዚህ በተቀደሰች ዕለት ወጣቶች የታገቱበትን 137ኛ ቀናቸውን ስናስብ ከሚያንገበግባቸው አደጋ እንዲሰውራቸውና ፈጣሪ እንዲያስጥላቸው በመጸለይም ጭምር ነው። ወጣቶቹ በሕይወት ለመኖራቸው እርግጠኛ ሆኖ መናገር የማይቻልበት ወቅት ላይ ተደርሷል። በዛሬው ዕለት ስለታገቱት ወጣቶች ስናስብ አርሜኒያዊ አስተሳሰብ የተጠናወታቸው አፋኞቻቸው የተመኩበት ጉልበት ለነሱ የቅጣት መቀበያ እንዲሆናቸው ፈጣሪን በማማጸን ጭምር ነው። አማራውን ለሁለንተናዊ ችግሮች በመዳረግ እንዲሁም አግራችን ኢትዮጵያን እንደ አገር መቀጠል ያለመቻል ሁለንተናዊ ቀውስ ውስጥ ያስገቧትን የዘመኑ ጽንፈኞች ቡድን በዶክተር አብይ የሚመራውን ጸረ አማራ ቡድን እያወገዘን ይጽንፈኛ ቡድን ባሁኑ ቀውጢ ወቅት አማራውን ለማጥፋት የከፈተውን ዘመቻ ጥብቀን እየኮነን በታሪክም ተጠያቂ መሆኑን እናስገነዝባለን። ግፉ በስቶ በላዩ ላይ የፈሰሰበት ያለውን አማራ በጥላትነት ፈርጀው የጥላቻ አይነቶችን መፈተሻ ባደረጉት ኃይላትና ቡድኖች ላይ የተባበረ ክንዱን በማንሳት ማንነቱን ማሳየት የሚጠበቅበት ወቅት ላይ ይገኛል። አማራው ማንነቱን ሁለንተናዊ መብትና እንዲሁም ማንኛውም ዜጋ ያሉትን ጥቅሞቹን ለማስከበር ተባብሮ እንዲነሳ ጥሪያችንን እናሰማለን። የነጻነት ዋጋ ከተረዱ ባለራዮች ጎን እንድንቆም እናሳስባለን። ወደ ለቱ ስርጭታችን ስንመለስ ደግሞ በቅድሚያ አንድ ጽሑፍ ይደመጣል። የጽሑፉ ምርስ የዘር ማጽዳት ዝግጅት በኢትዮጵያ ይላል። በመቀጠልም አማራ ሆይ ምን እስክትሆን እየጠበቅክ ነው በሚል ሌላ አንድ ጽሑፍ ከባልደረባችን የተላከ ጽሑፍ ይደመጣል። ከዚያም ሰፋ ያለ ጥያቄና መልስ ጊዜ ይኖረናል። እንግዳችንን ወደ ኋላ ላይ እናስተዋውቃለን። የዛሬው ስርጭታችን ለ30 ደቂቃዎች ያህል እንደሚራዘም ከወዲሁ እየገለጽን አድማጮቻችን የስርጭታችንን ሙሉ ጊዜ ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
በክርስቶስ የተወሰደባቸውን ክብርና ውዳሴ ያስመለሱ መስሏቸው የእግዚአብሔርን ማዳን የሚቆረጥ እውነቱም የሚቀበር መስሏቸው ጌታ የእርጉማንን ሞት በመስቀል እንዲጋራ ካደረጉት በኋላ ድንጋይን የሚያንከባልል አቅም የሌለው የብርቶችና የኃያላን ወታደሮችን ክንድ ከመቃብር የሚያስቀረው መስሏቸው ማንም በማያንቀሳቀሰው ድንጋይ መቃብሩን ዘግተው ብርቱና ንቁ ያሏቸውን ወታደሮች በመቃብሩ ዙሪያ አሰልፈው መቃብሩን በጽኑ አስጠበቁ። ክርስቶስ በጨካኞች አይሁዶች እጅ ከተያዘባት ዕለት ጀምሮ የተበተኑት ደቀ መዛሙርቱም ከሞት እንዲነሳ የነገራቸውን ቃል ባለማስተዋል ግማሹ ወደ ቀድሞ አሳጥማጅነቱ ግማሹ ደግሞ በፍርሃትና በጭንቀት በየቤቱ ተፈቶ የጌታውን መከራና ሞት እያሰበ መራራ እንባ እያነባ ሳለ ነበር እሁድ ገና ጨለማ ሳለ መግደላዊት ማርያም የጌታን ሥጋ ሽቱ ለመቀባት በልቦኗ የሚንቀለቀለው የጌታ የፍቅሩ ብርሃን ድቅድቁን ጨለማ ያበራላት እሾክና ጥንቅጣቱ ሳይሰማት ወደ ጌታዋ ገሰገሰች። መቃብሩ ቦታ ስትደርስ ታላቁን የጌታ ትንሣኤ ላይብስሩ የተመረጡ ሁለት ቅዱሳን መላእክት ትንሣኤውን ለማብሰር ከሰማይ ወረዱ። ታላቅ የምድር መናወጥ ሆነ። ቀርበውም ድንጋዩን አንከባለው በላዩ ተቀመጡ። መልካቸውም እንደ መብረቅ ልብሳቸውም እንደ በረዶ ነጭ ነበር። ጠባቂዎቹም እነሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሆኑ። መላእክቱም መልሰው ለመግደላዊት ማርያምና ከእርሷ ጋር ለነበሩት ሴቶች እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ በማለት አማናዊውን የጌታ ትንሣኤ በታላቅ ደስታ አበሰሩ።
የዘር ማጽዳት ዝግጅት በኢትዮጵያ። ብዙ ሰዎች ገና የጽሑፉን ርዕስ በመመልከት ሟርተኛ፣ ጥቁር ምላስ ወዘተ የመሳሰሉትን አስተያየቶች ሊሰጡ ይችላሉ። በእኔ ግምት ግን እንደዚህ አይነት ግለሰቦች እውነታን መቀበል የተሳናቸውና በምናባዊ ዓለም መዋተትን እንደ ማምለጫና መሸሸጊያ የተጠቀሙ እውነትን ለመጋፈጥ የሞራል ብቃት ያልተላበሱ ራሳቸውን በማታለልና በመዋሸት የእይታ አድማሳቸውን ያጠበቡ ልባቸው የተመኘውን እነሱ ስለተመኙት ብቻ እንደ እውቀት ወይም እንደ እውነት ተቀብሎ መኖር ምርጫ ያደረጉ ስለሆኑ እነሱን ለማሳመን ሳይሆን ነገሮችን ሰፋ አድርጎ በተለያየ መንገድ ለመመርመርና ለመመልከት ፈቃደኛ ለሆኑ የተጻፈ ጽሑፍ ነው። እንደሚታወሰው ጠቅላይ ሚኒስትር አብይ አህመድ በወሎ ወልዲያ የተናገረውን እዚህ ላይ ማንሳቱ የሂደቱን ጭብጥ መሰረት ያስይዛል ብዬ ስለማምን እጠቅሰዋለሁ። በወልዲያ ሟች ዶክተር አምባቸው መኮንን ምክትል ጠቅላይ ሚኒስትር ደመቀ መኮንን ዶክተር ደብረጽዮን በተገኙበት ጠቅላይ ሚኒስትር አብይ አህመድ ለክልሎች የምንሰጣቸውን ዓመታዊ በጀት ክልሎች ልዩ ኃይልና ሚሊሻ ያሰለጥኑበታል ያስታጥቁበታል በማለት ኮንኖ አክሎም ከማንም በላይ የአማራው ብሔርተኝነት እንዳሰጋው ገልጾ ነበር። ይህን በተናገረ በሳምንቱ በአማራው ክልል ከፍተኛ አመራር ላይ ያሉ ብርቅዬ አማራ ልጆችን በመንግሥት ግልበጣ ሰበብ በጠቅላይ ሚኒስትሩ አቀነባባሪነት መሥዋዕትነትን እንደ ተቀበሉና ከዚያ ግድያ ቀን ወዲህም እንዴት የአማራው ክልል ቁልቁል እየወረደ እንደሆነ ባይን የሚታይ በጅ የሚዳሰስ እውነት እንደሆነ ከማንም የተሰወረ አይደለም። ይህ ከላይ የተጠቀሰው ግድያ ከመካሄዱ በፊት ግን የሆነ ነገር አለ። ይሄውም የኦሮሞ የመስፋፋት ምኞት በወሎ በሰሜን ሸዋ በደራ እንዲሁም በቤኒሻንጉል ከሚያደርገው ትንኮሳ ባሻገር በተለይ በሰሜን ሸዋ ባጣዬ የአማራን መሬት ለመውረር የተደረገ ወረራ እንደነበር ይታወሳል። ያንን ወረራ አማራው ተቋቁሞ ቢወጣውም ሆኖም ግን ይህንን ወረራ ያካሄደው ኦነግ ነው የሚል ወሬ ሲነዛ ነበር። ሆኖም ግን ድርጊቱ በፌደራል መንግስት የተመራ እንደሆነ ከበቂ በላይ ምልክቶች ስለነበሩ ምርመራ እንዲካሄድ ተጠይቆ የአማራው ክልል ከፍተኛ አመራሮች የሆኑና በሰኔ 15ቱ ግድያ የተፈጸመባቸው ያሰባሰቡት የአጣሪ ኮሚቴ አጣርተው እንደደረሱበት ወረራው ይመራ የነበረው ባብይ ሹመኛ በጀነራል ብርሃኑ ጁላ መሆኑ ስለተደረሰበት ያንን ለማድበስበስና ደብዛውን ለማጥፋት መረጃውን ያጠናከሩትን አመራሮች በግድያ ማስወገድ ግድ ስለሆነ መንግስት የሚያደርገውን አድርጎ በማይመስል ምክንያት የመንግስት ግልበጣ ሊካሄድብኝ ነበር ብሎ አስደምመውናል። ከዚሁ ሁሉ ድራማ በስተጀርባ ያለው ፍላጎት እንዳለ ሆኖ ያማራው ብሔርተኝነት ያሰጋው ጠቅላይ ሚኒስትር የክልሎች ልዩ ኃይልና ሚሊሻን ማሰልጠንና ማስታጠቅ እጅግ የከነከነው ዛሬ እሱ የሚመራው የኦሮሚያ ክልል ለ30ኛ ጊዜ ልዩ ኃይልና ፖሊስ እንዳሰለጠነ በመንግስታዊ መገናኛ መስመሮች አብስረውናል። ይታያችሁ አማራው ገና አንደኛ ዙር ስልጣና ሲያደርግ ያሰጋቸው ጠቅላይ ሚኒስትር ዛሬ በሚመሩት ክልል ለ30ኛ ጊዜ ያወገዙትን ልዩ ኃይል አሰልጥነው አስመርቀዋል። ይህ ኃይል በአሁኑ ጊዜ ከ150 ሺህ በላይ እንደሆነ ይነገራል። ላንዱ ብሔር የተፈቀደው ለሌላው ያልተፈቀደው ለምንድን ነው ብሎ ደፍሮ የሚጠይቅ ለማራው ቆም ያለው የሚል ድርጅት አይደለም ግለሰብ ማግኘት አልተቻለም። እንደሚታወቀው የዘር ማጽዳት ወይንም ጭፍጨፋ ሊካሄድ የሚችለው መንግስታዊ ስልጣን በያዘ ኃይል እንጂ ከመንግስት ኃይል ውጭ ባሉና በተደራጁ የማህበረሰብ ክፍሎች እንዳልሆነ ታሪክ ያስተምረናል። ለዚህ ጥሩ ማስረጃ የጀርመኑ ሆሊኮስት በመባል የሚታወቀው የዘር ፍጅት አንዱ ሲሆን በጣም በቅርቡ ደግሞ በሩዋንዳ ኢንተርሃሞይ በመባል የሚታወቀው የዘር ፍጅት የማንዘነጋው የቅርብ ጊዜ ትውስታችን ነው። እዚህ ላይ የብዙዎችን ሸውራራ እይታ ሊሆን የሚችለው የአብይ አስተዳደር በዚህ አይነት ድርጊት ሊሳተፍ እንደማይችልና አብይ ኢትዮጵያን አፍቃሪ መሪ ነው የሚል የተዛባ ግንዛቤ ያላቸው ቀላል የማይባል ቁጥር እንዳላቸው ይገባኛል። ሆኖም ግን እነዚህ ግለሰቦች አንድም ከላይ በተጠቀሱት ምክንያት ምናባዊ ዓለም ላይ የሚኖሩ አለያም ሌሎች በቀላሉ ሊያዩትና ሊገነዘቡት ይችላሉትን መገንዘብ የተሳናቸው የአእምሮ ዘገምተኞች ካልሆኑ በቀር ሁሉም እውነታ ከፊታችን ወለል ብሎ እየታየ አይተው እንዳላዩ ሰምተው እንዳልሰሙ አካባቢያቸውን ሳይሆን የውስጥ ስሜታቸውን ብቻ በማድመጥ የተጠመዱ ስለሆኑ እነሱን ማሳመን ቢያዳግትም እውነተኛ የማየትና የማስተዋል ክህሎት ላላቸው ግን እንብዛም የተሰወረ እንደማይሆን ይገመታል። ከሁሉም በፊት መረዳት የሚኖርብን ቁም ነገር በኦሮሞ ስም የተደራጁ ማናቸውም የፖለቲካ ስብስቦች በቁጥር 10ም ይሁን 20 በመሐከላቸው ያለው ልዩነት ስልጣኑን እኔ ሊያዝ እንጂ ቅንጣት ታክል የግብ ልዩነት የሌላቸው መሆኑን መረዳት ይሆናል። ያንን ማመን ከተሳነን ፀሐይ ከምስራቅ ወጥታ ወደ ምዕራብ ምትለቋንም መጠራጠር ይኖርብናል ማለት ነው። እነዚህ ስብስቦች ወያኔንም ጨምሮ ከጥንት መሰረታቸው አማራን እንደ ጨቋኝና ቅኝ ገዥ አድርጎ ስለ አማራ በተከታዮቻቸው መሐከል የተዛባ ስነ ልቦናን ቀርጾ ማደራጀት እንደነበር ይታወቃል። ስለሆነም በቅዳቸው መሰረት አለመታከት ታሪክን አዛብቶ በማስተማር የተወሰነ ተሳክቶላቸዋል ማለት ይቻላል። የስልጣን እንጂ የግብ ልዩነት እንደሌላቸው በሺ የሚቆጠር ማስረጃ ማቅረብ ይቻላል። ከብዙ በጥቂቱ ለማስታወስ ያህል ታሪካዊ ኢትዮጵያ ጠሉ ኦነግ ከኤርትራ ከዘመናት ማንቀላፋት በኋላ አዲስ አበባ ገብቶ ትጥቁን ፈቶ በሰላማዊ መንገድ ሊታገል ነው ተብለን የነገሩንን የምንዘነጋው አይመስለኝም። ይህ በእንዲህ እንዳለ የቡድኑ መሪ ዳውድ ኢብሳ በሚዲያ ቀርቦ ማነው ማንን ትጥቅ የሚያስፈታው ብሎ እንቅጩን የነገረንን የሚዘነጋው ይኖራል ብዬ አላስብም። ለወለጎች በተደረገው ያቀባበል ስርዓት ላይም አዲስ አበባ ላይ የተጫነው ከንቲባ ታክል ኡማ በሚገባን ቋንቋ ወለጎችን እንኳን ወደ አያቶቻችሁ ከተማ ፊንፊኔ በሰላም መጣችሁ ብሎ አስደምመውናል። በዚሁ አደባባይ ላይ ኦርቶዶክሳውያን ለዘመናት ሲያከብሩት የቆዩትን የመስቀል በዓል ያዋከበው አመራር እሬቻን ለመጀመሪያ ጊዜ ታሪካዊ ክብረ በዓል ከሚከበርበት ደብረ ዘይት ከሚገኘው የሆራ ሐይቅ ወደ መስቀል አደባባይ በመቀየር ሲያከብር ነፍጠኛውን በሰበሩን ቦታ ሰብረናቸዋል ሲል የኦሮሞ ክልል አስተዳዳሪ የሆነው ሽመልስ አብዲሳ በድጋሚ ወዴት ያመሩ እንደሆነ ጥርት ባለ ቋንቋ ነግሮናል። ይህ ብቻም አይደለም። ጆር መሐመድ አዲስ አበባዎች ለብዙ አመታት ቆጥበው ያሰሩትን የኩዩ ፈጩ የመኖሪያ ኮንዶሚኒየም ገጀራና ጣና ያነገቱ ጀሌዎችን በማሰባሰብ ለማንም እንደማይሰጥና የኦሮሞ ልጆች ሀብትና ንብረት እንደሆነ አስረግጦ በመናገር ዛሬ ያንን የተናገረውን አስፈጽሞ ተግባራዊ እንዳደረገው አይተናል። በመንግስትና በአረብ ሀገራት እርዳታ ባቋቋመው ሚዲያ በተደጋጋሚ ጸባጫሪ ንግግሮችን ለጆሮስኪ ሰለች አስደምጦናል። እንዲሁም አስቂኝ በሆነው ድራማው ተከብብ ያለው በሚል ጥቃት የተሰነዘረበት በማስመሰል ባስነሳው አመጽ መንግስት ባመነው ቁጥር ብቻ በትንሹ የ86 የንጹሃን ዜጎች ህይወት እንዲቀጠፍ ተደርጓል። የወደመውንና የተዘረፈውን ንብረት ሳናካትት ይህን ሁሉ በደልና ግፍ በዜጎች ላይ አድርሷል በሚል አንድም ግለሰብ እስካሁኗ ሰዓት ድረስ በተጠያቂነት እንዳልቀረበ አስተውለናል። በስልጣን ላይ ያለው አመራር ከሚናገረው በማር የተለወሰ ሬት ቃል ባሻገር በተጨባጭ በምድር ላይ ሲተገበር የምናየው ጸረ ኢትዮጵያዊነትና ጸረ አማራነት እንደሆነ ከማንም የተሰወረ ባይሆንም አውቆን ለተጨፈነ ግን ይህንን በዝርዝር ለማስረዳት አንደክመም። ታሪክ ራሷን ይደግማል ራሱን ይደግማል እንደሚባለው እንዲያው ለማለት ያክል ሳይሆን እውነት ስለሆነ ነው። ሰሞኑን በናዝሬት ማርች 8 የሴቶች ቀንን በተመለከተ የኦፌኮ የወጣት ሴቶች አደረጃጀት ውስጥ የምትሰራ አንዲት እድገቷ ኦነጋዊ የሆነችና አስተሳሰቧ በጽንፈኞች አማራና ኢትዮጵያ ጠል ትርክት የተዛባባት ወጣት በስብሰባው ላይ ተነስታ ፍጹም ጥላቻን ባዘለ አነጋገር ኦሮሞ ሆናችሁ ነፍጠኛ አማራ ጋር የተጋባችሁ ተፋቱ በማለት ለራሷ ምኞት ማስተዋወቂያ መሰል በመስራት ሚስቶቻችሁን ፈታችሁ እኔንም ማግባት ትችላላችሁ እንደኔም ባልያጡ ብዙ ቆነጃጅት የኦሮሞ ወጣት ሴቶች አሉ በማለት ስትዘላብድ ሰምተናል። ይህ አባባል ለኛ በጣም ትንሽ ሊመስለን ይችል ይሆናል፣ ነገር ግን አይደለም። ከላይ እንደተጠቀሰው ታሪክ ራሱን ሲደግም ያየን እንጂ ይህንን መሰል መልእክት በሩዋንዳ የዘር ፍጅቱ ከመካሄዱ በፊት በየሚዲያው ይለፈፍ የነበረው ዛሬ ከምንሰማው መልእክት ጋር ተመሳሳይ ነበር። ዲቃላም የሚለው ከዚሁ ከሩዋንዳ ፍጅት ኢንተርሃሞይ ጋር ተመሳሳይ ብቻ ሳይሆን አንድ አይነት ነው። በሩዋንዳ ውስጥ ዲቃላ የሚሏቸው ከሁቱና ከቱሱ የተጋቡና የተወለዱ ነበሩ። እነሱም ናቸው የመጀመሪያ ሰለባ እንደነበሩ የትላንት ታሪካቸው የሚነግረን። ይህ ተመሳሳይ ሰቆቃ በኢትዮጵያ ሊፈጸም አይችልም ብሎ ማሰብ ሲበዛ የዋህነት ይሆናል። አረቦች ሲተርቱ አላህን እመን ግን ግመልህን ማሰር አትዘንጋ ይላሉ። በእኛም ሀገር አባባል አይመጣምን ትተሽ የመጣልን ባሰብሽ የሚል ያበው አባባል እንዳለን የማያውቃል ብዬ አላምንምና ነገሩን አጽንኦት ሰጥቶ መመርመሩ ይጠቅማል እንጂ አይጎዳም። እዚህ ላይ መረዳት የሚኖርብን ነገር ቢኖር የዚች ወጣት አነጋገርና ሐሳቤ ድንገተኛ እንዳልሆነና ለዘመናት በትጋት ሲሰራበት የነበረ የጽንፈኞች የሥራ ውጤት እንደሆነ መገንዘብ ይኖርብናል። በብዙዎች ዘንድ እንደ አስቂኝና አዝናኝ የሚቆጠሩት ፕሮፌሰር መራራ ጉዲና ከዓመታት በፊት ቀን ቀን አማራን እያወገዙ ማታ ማታ አማራ ሚስታቸውን አቅፈው ያድራሉ ያሉት እንዲያው ለመሳቅ ሳይሆን ከልብ የሚከነክናቸውን የሚያማቸውንና የሚቆጠቁጣቸውን አውጥተው መናገራቸው እንደሆነ ያስተዋለ ይኖራል ብዬ አላምንም። ትላንት አማራው ኮያኔ ስርቤት እንዲፈቱ የጮህላቸው አቶ በቀለ ገርባም ትክክለኛ ማንነታቸውን በማሳየት ሰልፋቸውን በማስተካከል አሁን ለውጥ ተብዮ ከመጣ በኋላ አማርኛ እንዳታወሩ ከአማራ ጋር እንዳትገበያዩ ያሉትና መሰል የጥላቻ ንግግሮች ወፍ ዘራሽ ሳይሆኑ መሰረታዊ ያደረጃጀታቸው የመሰረት ድንጋይ የሆነውን እምነታቸውን ነበር የነገሩን። በእነዚህ ብቻ አበቃም። ነውጠኛውና በጥላቻ የሰከረው ጀዋር መሐመድም አንገቱን በመንጫ ነው የምንለው ከሚለው ንግግር ባሻገር በሰፊው የሚታወቅበት ኢትዮጵያና አማራ ጠል ንግግሩ ገና አግሮን ወደ ኢትዮጵያ ሳያስገባ በፊት ያራምድ የነበረው መርህ ኢትዮጵያ አማራ ከኦሮሞ ምድር ትውጣ ወይም ይውጣ የሚለው የጥላቻ መንገድ በሰፊው የሚታወቅበት የማሰባሰቢያና የማደራጃ መፈክሩ እንደሆነ ዓለም ያወቀው ፀሐይ የሞቀው እንደሆነ ከማንም የተሰወረ አይደለም። ከላይ የተጠቀሰው የኦሮሚያ ምክትል አስተዳዳሪ ሽመልስ አብዲሳ በአዲስ አበባ መስቀል አደባባይ ላይ የኢሬቻ በዓል በሚከበርበት ወቅት ነፍጠኞችን ማለትም አማራን በሰበሩን ቦታ ሰበርናቸው ብሎ የተናገረው ሌላኛው ማስረጃ ይሆናል። እንግዲህ ከብዙ በጥቂቱ የኦሮሞ አደረጃጀት ዋና መሰረቱ አማራ ጠል መሆኑ ሁሉንም ድርጅቶች በአንድነት የሚያስተሳስራቸው ሲሆን፣ ሌላኛው አንድ የሚያደርጋቸው ደግሞ አማራ ማለት ኢትዮጵያ፣ ኢትዮጵያ ማለት አማራ ማለት እንደሆነ አድርገው የሳሉት የተንሻፈፈ ግንዛቤ ይሆናል። በማከለም የሀገራችን የብዙ ዘመን መለያ የሆነው ሰንደቅ ዓላማችን አረንጓዴ ቢጫ ቀይ የሆነውን ሁሉም በጋራ የሚስማሙበት ኢትዮጵያዊ ወይንም አማራዊ መለያ አድርጎ በመቁጠር ሊያዩትና ሊሰሙት አለመፈለጋቸው ይሆናል። ከዚህ ውጭ ማናቸውም የኦሮሞ ድርጅቶችን ማን ይምራ ወይንም ማን ይግዛ እንጂ የገብ ልዩነት የሌላቸው እንደሆነ የተመሰከረለት የአደባባይ ሚስጥር ነው። ወደ ተነሳሁበት ቁም ነገር ስመለስ የዘር ፍጅት በኢትዮጵያ ሊመጣ እያንዣበበ እንደሆነ ለማንም ግልጽ ነው። ይህም ዘር ፍጅት የሚሆነው በቀዳሚነት በአማራው ላይ ሊሆን እንደሚችል አጠያያቂ አይሆንም። አካሄዱ ጠቋሚ ነውና አሁን በጣም በተደራጀ ሁኔታ የታጠቀው ሁለት ቡድን ማለትም ኦነጋዊው ኦሮሞና የትግሬ ወያኔ ሁለቱም ሲመሰረቱ ጠላት አድርገው በማኒፌስቶአቸው ላይ ያሰፈሩት ቁጥር አንድ ጠላት አማራ መሆኑን አንዘንጋ። አሁንም ሁለቱም ድርጅቶች የአማራውን ግዛት እየተጋፉና ግዛታቸውን እያስፋፉ እንደሆነ ያየነው ነው። ሁለቱም በመቶ ሺዎች የሚቆጠሩ ሠራዊት አደራጅተውና አስተጣቀው ነገር ግን አማራውን እንዳይደራጅና እንዳይታጠቅ አድርገው በባዶ እጁ ያችን ጎዶሎ ቀን እንዲጠብቅ በተቀነባበረ ሁኔታ እየደገሱለት እንደሆን የማንከደው የዘመናችን ክስተት ሊሆን ቀኑን እየቆጠረ ወይም እየተበቀ እንዳለ ማየት የተሳነው ካለ እጅግ ያሳዝናል። በእውነት የኔ አመለካከትና ግንዛቤ ስህተት ከሆነ እኔም ምኞቴ አማራው ላይ ግፍ ሲፈጸም ማየት ስላልሆነ ስህተት ብሆን እመርጣለሁ። ነገር ግን ከምናየውና ከምንሰማው ተጨባጭ ሁኔታዎች አንጻር ስንነሳ ግን በእውነት በግንዛቤ የተሳሳትኩ አይመስለኝም። ትላንትን እየዘነጋን ዛሬን ማየት ከተሳነን ሊመጣ ያለን ለመተንበይ እንዴት ይቻለናል? እስኪ ባለፉት አንድ ዓመት ተኩል የተፈጸሙትን ድርጊቶች ራሳችንን በመጠየቅ ወደ ኋላ እንቃኘው። ትላንት አይደለም እንዴ በቡራዩ በሲዳማው በሐረር ጭፍጨፋ የተካሄደው? ትላንት አይደለም እንዴ ከ45 በላይ የኦርቶዶክስ ቤተ ክርስቲያን የተቃጠለውና ምዕመናን በግፍና በጭካኔ የታረዱት? ትላንት አይደለም እንዴ ለወደፊት በአማራው ላይ ሊፈጽሙትና ያከናውኑት ያቀዱትን በአደባባይ ወጥተው በድፍረትና በማናለብኝነት የነገሩን? በየጊዜው በተለያዩ ስፍራዎች የተፈናቀለውን አማራ በሚሊዮን የሚቆጠር የጌዶ ተፈናቃይስ? በጠቅላላ በሀገሪቱ ከሶስት ሚሊዮን በላይ የተፈናቀለውስ ዜጋ? የተቆረጠውስ ጡት? በቅርቡ አነጋጋሪ የሆነው የአንድ የአማራ ወጣት ልጃገረዶች መታፈንና ደብዛ መጥፋትስ? ይህን ሁሉ ግፍና መከራ ያለ ሚዲያዎች ዘገቡት አልዘገቡትም? ምክንያቱም ዛሬም ታሪክ ራሱን ይደግማል እንዳልነው በሩዋንዳም የዘር ማጽዳት አደጋ እያንዣበበ ባለበት ወቅት ሁኔታው ያስፈራቸው ለዓለም መንግስታት ቢያሳስቡም ልክ ዛሬ በእኛ ሀገር ላይ እንደሚፈጸመው ሁሉ ድርግቱ ከመፈጸሙ በፊት ያለም ህዝብ እንዲያውቀው አፈና ተደርጎ እንዳያውቀው አፈና ተደርጎ እንደነበር ታሪክ መዝግቦ አስቀምጦልናል። ከላይ እንደተጠቀሰው የዘር ማጥፋት ወይንም ጭፍጨፋ ሁሌም መንግስት መራሽ እንጂ በግለሰቦች ወይንም በተደራጁ ቡድኖች የሚፈጸም እንዳልሆነ ከታሪክ የተማርነው ስለሆነ አሁን በኦሮሚያ ጽንፈኞች የሚደረገውም የኦነግ የኦፕ የኦዴፓ የኦፌኮ ወዘተ ሳይሆን በመቀናጆ የሚተጋበርና መንግስት መራሽ እንደሆነ መቀበልና ማመን የግድ ይላል። ጽንፈኞቹ የስልጣን እንጂ የግብልዩነት የሌላቸው ያንድ ሳንቲም ሁለት ገጾች መሆናቸውን አምነን መቀበል ይኖርብናል። ኦሮሚያን የሚመራው ሽመልስ አብዲሳ ሳይሆን አብይ አህመድ እንደሆነ ማመን ግድ ነው። ሽመልስ የኦሮሞ ምክትል አስተዳዳሪ እንጂ ዋና አስተዳዳሪ አይደለምና በተመሳሳይ ያማራው አስተዳዳሪ ተመስገን ወርቅነህ ሳይሆን ደመቀ መኮንን እንደሆነ ሁሉ ስለሆነውም ኦሮሚያን ለ30ኛ ዙር አስልጥኖና አስተጥቆ በማራው ላይ ለመዝመት የመዘጋጀቱን ሂደት ቀዳሚ መሪው አብይ አህመድ እንደሆነ ማመንና መቀበል ይኖርብናል። የዘመቻው መሪ እሱ ራሱ ሆኖ በሰኔ 15 ወታደራዊ ፋቲጉን ለብሶ እንዳሳየን ሁሉ የጦር ኃይሎች አዛዥ አብይ አህመድን በተመሳሳይ ሁኔታ የምናይበት ጊዜ ሩቅ አይሆንም። ስለሆነም የዘር ማጽዳት ዝግጅት በኢትዮጵያ አይቀሬነቱን አውቀን በጊዜ ብንዘጋጅ መምጣቱን ማስቀረት ባይቻልም እንኳን የጥፋቱን መጠን ግን በእጅጉ መቀነስ ይቻላል ብዬ አምናለሁ። እግዚአብሔር ኢትዮጵያን ይባርክ ሲሉ ጻፊው ይቋጫሉ።
I'm not a dude.
አማራ ሆይ ምን እስክትሆን እየጠበቅክ ነው? በልጅነቴ አንድ ቆፍጣና ጎበዝ ሊበላው በቃጣይ ቀንጅብ የፈጸመውን ጀግንነት አይቻለሁ። ይሄ ቀንጅብ የሰነፋህያ ፍለጋ ሰፈሩን ሲያዳርስ አድሮ ነጋበትና ሲረፋፍድ ጎረምሶችና ጎረምሶች ውሾች ሲከተሉት እያነከሰ መሮጥ ጀመረ። አንድ ኪሎ ሜትር ያህል እንደተጓዘም በተቃራኒ አቅጣጫ ለጉዳዩ ከሚጓዝ ጎበዝ ፊት ለፊት ተፋጠጠ። ይህ ጅብ በፍርሃት ማምለጫ እንደሌለው ሲረዳ በዚህ ጎበዝ እምር ብሎ ተኮፈሰ። ጅቡ የተኮፈሰበት ቆፍጣና ጎበዝ ፎከረና ጋቢውን በፍጥነት አውልቆ ለጅቡ አጎረሰው። ጅቡ ሰውየውን አገኘሁ ብሎ ከጋቢው ሲታገል ያ ጎበዝ በጅንፋም ሽመል አናቱን ፈጥፍቶ ከምድር አነጠፈው ይላሉ አቶ በላይነህ አባተ። ይህን ጎበዝ ያፈራ አማራ ዛሬ እንደ ጅብ የእንስሳ መልክ ሳይሆን የሰው መልክ ካላቸው አውሬዎች ተፋጦ ይገኛል። ሰውን በአምሳላችን እንስራ የሚለው የኦሪት ቃል የሃይማኖቱና የባህሉ አስኳል በመሆኑ አማራ ሰው መሳይ አውሬዎችን ከሰው ለመለየት የተቸገረ ይመስላል። አማራ ሰውን እግዚአብሔር በአምሳሉ ፈጠረው ብሎ ስለሚያምን በቀዮ የመጣውን ሰው ሁሉ በየእግዚአብሔር እንግዳነት ያይና ቤት ለምቦሳ ብሎ ተቀብሎ እርሱ መሬት እየተኛ አልጋውን ወይም መደቡን ለእንግዳው ይለቃል። አቶ ደበላ ዲንሳ ጎጃምን ስትነግድ ለስንቅ መጨነቅ የለብህም እንዳሉትም እንኳን በችግር የተሰደደውን ለትርፍ የመጣውንም እየደገሰ ምርጥ ምርጡን ለእንግዳ ይመግባል። ይህ መለኮታዊ ባህል ግን አማራን ለአደጋ አጋልጦታል። በእንግድነት እንጀራውን እየበላ ለሚሰለው የልዋጭ ነጋዴ አጋልጦ ዛሬ እርሱ አምራች፣ ሰላዩ የልዋጭ ነጋዴ ደግሞ በይ እንዲሆን አድርጎታል። ይባስ ብሎም ዛሬ በገጠር በከተማው እንደነ ቅዱስ ጴጥሮስና ቅዱስ ጳውሎስ አንገቱን እንዲቀነጠስ እንደ ሰንጋ እንዲሰለብ እንደ መሲና እንዲመከንና እንደ ፍሪንዳም እንዲታረድ አድርጎታል። አማራ ሆይ ይች ከንቱ ምድር ለበጎች ተመችታ አታውቅም። ይች ምድር እንደ ፈሪሳውያን ላሉ ቀጣፊዎች፣ እንደ ይሁዳ ላሉ ከሃዲዎች፣ እንደ በርባን ላሉ ቀማኞችና እንደ ጲላጦስ ላሉ አፈጮሌዎች ናት። በእነዚህ አይነት ከሃዲዎች፣ ቀማኛዎችና አፈጮሌዎች ቅዱስ እስጢፋኖስ እንደ ባብ ተቀጥቅጦ እንደ ሞተ፣ ቅዱስ ጳውሎስና ቅዱስ ጴጥሮስም አንገቶቻቸውን እንዳገዳ እንደ ተቀሉ ላንተ አልነግርህም። ይህች ዓለም እንኳን ለሌላው የሰው ሥጋ ለብሶ ለመጣው መለኮት ለክርስቶስም አልሆነችም። ክርስቶስና ሐዋርያቱን የሰዋቸውን የካሃዲዎች የቀማኞችና የጮሌዎች ትንኰላና ጭካኔ በወፍ አሞራው በጠላትነት የተፈረጅከው አንተ አማራው በምን የትዕግሥት ጫንቃ እንደ ቻልከው አላውቅም። አማራ ሆይ በጠላትነት ፈርጀው የሚያሳድዱህ ወፍ አሞራዎች ከአውሬዎችም እጅግ የከፉ ጭራቆች ናቸው። ከአውሬዎች እጅግ የከፉ ጭራቆች ስለሆኑም ጅብ በጅብ አሳማ በአሳማ ከርከሮ በከርከሮ ወይንም እባብ በእባብ የማይፈጽመውን ግፍ ባንተ ፈጽመዋል። ባንተ የደረሰው ግፍ ከአርባ ሁለት ዓመታት በፊት ከወልቃይትና ባዶ ስድስት ይጀምራል። ከባዶ ስድስት የተረፉት እንደ ተናገሩት በዚያ ሲኦል ምድር የስንቱ አማራ ገላ እንደ ቋንጣ ተተልትሏል። አማራ ሆይ የተረሳ ይደገማልና ባለቤታቸው በደኖ ገደል ተወሩሮና አስራ ሦስት ልጆቻቸው ተበትነው ከአምሳ በላይ ታጣቂዎች ደፍረዋቸው ከማኅፀናቸው መግል እንደ ጅረት ሲፈሳቸው ያየኋቸውን የአምሳ ዓመት እናት አትርሳ። በአርባ ጉጉ፣ በርሱን የገሌ፣ በጉራ ፈርዳ፣ በጋምቤላ፣ ባሶሳ፣ በመተከል፣ በራያና እንደዚሁም እንደ ከብት በክልል ታጉረህ እንድትኖር ተጨልፎ በተሰጠህ ጎንደር፣ ደብረ ታቦር፣ ባሕር ዳር፣ ወልዲያ፣ ማጀቴና ሌሎችም ስፍራዎች የረገፉትን ወገኖችህንም አትዘንጋ። አማራ ሆይ ግፉ በአደባባይ የዋለውን ያበጠርን ሰቆቃና ምስላቸው ሳይቀረጽ ያለፉ ብዙ የባዶ ስድስት፣ የማዕከላዊ፣ የቃሊቲ፣ የሸዋሮቢት፣ የዝዋይ፣ የብር ሸለቆ፣ የደድሳና የሌሎችም ያልታወቁ ወኒ ቤቶች አበጥሮችን አትዘንጋ። በማማራነታቸው ግድግዳ የገፉ ራቁታቸውን በሴት ታጣቂ የተከረፉትን መንኩሴ አባጡ መልሳን ሰሞኑን የነገሩንም አዳምጥና ያለህበትን ሁኔታ ተረዳው። ወደፊት ለተሰማ የምትችለውን አደባባይ ያልወጣ ሰቆቃም ግምት ውስጥ አስገባው። አማራ ሆይ አስከሬንህ ሳይቀር ለዳንጎቴ የሚሰሩትን የውጭ ዜጎች አስከሬን ያህል ባገርህ አስተዋሽ የለው። የዳንጎቴው የውጭ አገር ሰራተኞች ካንተ ካማራው በመብለጣቸው እንኳን አንተን ጨቋኝ ነፍጠኛ ትንክተኛ ሲል ይኖረው የገዢዎች ሬዲዮና ቴሌቪዥን ለፍትህ ታግላለህ የሚለው የውጭ ድረገጽ ሳይቀር የተጨናነቀው አውሬ በበላቸው ልጆች ሳይሆን በዳንጎቴው ሰራተኛ ፎቶግራፎች ነው። ባንተ ደም ሳይሆን በእናቱ ትንቢት እንደነገሰብህ የነገረህ የቀድሞ ወታደር ጆሮ ጠቢና ስልክ ጠላፊ ንጉሥህም የተመተረውን ስጋህን ከመጠፍ ሳይቆጥር የዳንጎቴን ሰራተኛ ጉዳዮች ከፊትህ ለማቅረብ ቃል ገብቶ አንተ ማነህ እኔስ ማነኝ የሚሉ ጀግኖች የፈለቁበትን ህዝብህን አዋረደው። አማራ ሆይ አንተ በሰላም ጊዜ ገበሬ በጦርነት ጊዜ ወታደር ይሆንክ አገር ለመገንባት ስትባክን አውሬዎች አንተን ለመብላት ለክፍለ ዘመናት ሲያደቡብህ ኖረዋል። ይህንን የአውሬዎች ደባ የተረዱ ታሪካዊዎች ጥላቶችህ እነዚህን አውሬዎች ቻዝ ብለው ለቀውብሃል። ከእነዚህ አውሬዎች ዝንቸራ ወንጀለኛውን አብይን ከሰማይ የወረደ የሚያስመስል ጅንጀናም ሆነ የኢትዮጵያና የአፍሪካ አንድነት ሰብከት አያድንህም። ስለ ኢትዮጵያና አፍሪካ አንድነት ሰበካ ካንተ ወዲያ ፉጨት ማሞጥሞጥ ነውና እንደዚህ አይነቱ ምጥ ለእናቱ አስተማረች ሰበካ ባውሪዎች ከመዘንቸር አያድንህም። ኢትዮጵያ ሰው ብቻ የሚኖርባት አገር መስላ እነዚህ ምጦች ኢትዮጵያ የሚለው ቃል በሚያስታውቃቸው ወቅት ስለ ኢትዮጵያና አፍሪካ አንድነት ስትሰብክ ዘመናት አሳልፈሃል። ዳሩ ግን ይህ አንድነት ስብከትህና ከራስህ በፊት ለኢትዮጵያ እናቴ ባህሪህ ካዘልካት ኢትዮጵያ ፈልቅቆ ለአውሬዎች አስረክቦሃል። አማራ ሆይ ብዙ አውሬዎች ተከፋፍለው ስለዋጡህ ወደ 5 ሚሊዮን ጎልሃል። ተራ በተራ ሊውጡህ የተሰለፉትን አውሬዎች ካልተከላከልክ የመጥፋት ዕድልም ይገጥመሃል። እንደምታውቀው የደን ጭፍጨፋ ከአንድ ዛፍ ይጀምራል። ያንተ ጭፍጨፋ ግን በፍጥነት 5 ሚሊዮን ደርሷል። ዛሬም እንደ በፊቱ አውሬዎችን በትምህርትና በፍቅር ወደ ሰውነት ቀይራለሁ በሚለው ቀጥለህ ከሆነ የመጥፊያህን ጊዜ አሳጥረሃል። ጊዜ እየጠበቀና እያደባ የሚበላህ አውሬ የትምህርት ሐተታና የፍቅር ስብከት እንደማይገባው ተመክሮ ሊያስገነዝብህ ይገባል። ትምህርትና ፍቅር ለአውሬ እንደማይገባው ስለ አንድነትና ፍቅር ያስተማርከው ካለት የተሰራስ እንደሆነ መቅረቱ በመረጃነት ሊያሳምንህ ይገባል። አማራ ሆይ ማንኛውም ፍጥረት ዘሩ እንዳይጠፋ የተቻለውን ያደርጋል። አጋም ፍሬውን ላለማስነካት በሾህ ይዋጋል። ንብ ማሩን ላለመስጠት በሰንኮፉ ይናደፋል። አነር ከጠላት ለመከላከል በጥፉ ይቧጭራል። ጎሽ ልጁን ለማዳን በቀንዱ ይዋጋል። አንተም ዘርህን ለማትረፍ የተቻለህን ሁሉ ማድረግ ይጠበቅብሃል። ሰውነትህን እየዘነቸረና አጥንትህን እየጎረደመ የሚበላ አውሬ ሲመጣብህ ያን የቀን ጅብ ፎክሮ እንደገጠመው ልጅህ ራስህን ማዳን ይኖርብሃል። ራስህን አድነህ ዘርህን ከመጥፋት ስታድንና ክንድህንም ስታፈረጥም ጉልበተኛን ብቻ የሚያከብረው ይህ ምድር ክብር ይሰጣል። የፈጠረውን ዘር ከመጥፋት ያዳንክለት መለኮትም በተመቻቸ የሰማይ ቤት ያኖርሃል ሲሉ የጽሑፍ ባልደረባችን አቶ በላይነህ አባተ መልእክታቸውን ይቋጫሉ። አድማጮቻችን
በመግቢያችን ላይ እንደገለጽነው ቀጣዩ ስርጭታችን የጥያቄና መልስ ጊዜ ነው።
አንድ እንግዳ ይዘን ቀርበናል። እንግዳችን ለኢትዮጵያና ለኢትዮጵያን ባለውለተኛ ናቸው። ውቀቱም ለኢትዮጵያውያኖች በሰፊው ያጋራ ነው። ለከፍተኛ ደረጃ ትምህርት ለድህረ ምረቃ ወደ ሰሜን አሜሪካ ከተሸጋገረበት ወቅት አንስቶ ከትምህርትና ምርምር ያራቀ ነው። ተምረውና ተመራምረው በማወቃቸው በብሩህ አምሯቸው የቃኙትን ለሌሎች የሚያጋሩና ለትውልድ ምርጥ ሥራዎቻቸውን የሚያበረክቱ ጥቂቶች ናቸው። እንግዳችን ለሰው ልጅ የውቀት ምንጭ በሆነው በሰለጠነው ዓለም ለምርምርና ችሎታን ማስመዝገቢያ ማዕድ ላይ በመገኘቱ ጊዜውና እውቀቱን አቀናጅቶ የግኝት ሊቅ ወይንም የፈጠራ ጥበቦች ባለቤት ለመባል በቅቷል። በቅድሚያ በሳይንሱ ዓለም በሰሜን አሜሪካ በእንስሳት ላይ የሚታዩትን ኢሚዩን ዲፊሽንሲ ወይንም በእንስሳዎች ላይ ሊፈጠሩ የሚችሉ በሽታን የመከላከል አቅም ማነስን ለማስወገድ ያገኛቸው የማዳኛ ወይንም የመከላከያ ውጤቶች ዓለም አቀፍ እውቅና ያስገኙለትና የምርመራው ውጤትም በጊዜው ለእንስሳዎች መጥፋት ምክንያት ሆኖ የነበረውን ችግር በሳይንስ ውጤት በማስወገድ ዓለማችንን ተጠቃሚ የሚያደርግ የሳይንስ ግኝት አበርክቷል። ከአርባ ዓመታት በፊት በኢትዮጵያዊው ተመራማሪ የተገኘው ውጤት በዓለማችን የቀንድ ከብቶችን ያጠቃ የነበረውን በሽታ ለመከላከል ስለተቻለ አገሮች የከብት ርቢን አላንዳች ተላላፊ በሽታ እንዲያካሄዱ ለማስደረግ ተችሏል። እንግዳችን የከብት በሽታዎችን ለማከም በተደረገ የሕክምና ዘዴ ዙሪያ የግኝት አሻራ የጣለ ነው። ምርጥ ሥራዎቹም ከቀሩት ተመራማሪዎችና ታዋቂዎች መደዳ እንዲቆም አስችሎታል። እንግዳችን ከሳይንስና ምርምር ጋር ተወራራሽነት ባለውም ደረጃ የኢትዮጵያን ፊደል ለመጀመሪያ ጊዜ በኮምፒውተር ሊጻፍና ሊታተም የሚችልበትን ዘዴ የፈጠረ ነው። በመሆኑም ፊደሎቻችን ለቴክኖሎጂው እንዲያመቹ ከመቀጣጠልና ከመቀነስ ይልቅ ቴክኖሎጂው የፊደሎቻችንንና የተጠቃሚውን ፍላጎት እንዲያሟላ አድርጎ በመፍጠር ቀዳሚውን ስፍራ የያዘ ነው። የኢትዮጵያ ፊደል የሆነውን ግዕዝ በኮምፒውተርና የእጅ ስልክ ውስጥ መጠቀም እንዲቻል የግዕዝ ቀለሞች፣ የግዕዝ ቁልፎች፣ ዩኒኮድ ግዕዝ አረጋገጥ ግኝት ባለቤትነት የሚያረጋግጠውን በአሜሪካ አገር ፓተንት በብቸኝነት ለመያዝ የቻለ ነው። ኢትዮጵያን ለማጥናት የቀደመውን ትውልድ ጥበብ ወደ ተከታይ ትውልድ ለማስተላለፍ የኢትዮጵያ ቋንቋ የሆነውን የግዕዝን አስፈላጊነት የተረዳ መላውን አፍሪካ የሚያኮራ ብቸኛው አፍሪካውያን የግዕዝ ፊደል በመላው ኢትዮጵያ ለሚነገሩ ቋንቋዎች ሁሉ አማርኛ፣ ኦሮምኛ፣ ትግርኛ፣ ጉራግኛና ለሌሎችም የሀገራችን ብሔር ብሔረሰቦች ቋንቋቸው የዘመናዊ ቴክኖሎጂ ውጤት በሆነው እንዲጻፍበት መሠረት የጣለ ነው። በእንግዳችን የሥራ ውጤት መሠረት የግዕዝን ማንነት ብቻ ሳይሆን የኢትዮጵያውያንን ክብርና ጥበብ ለመረዳት ጎዳናውን ከፍቷል። እንግዳችን የኢትዮጵያ ታሪክና ቅርስ የሆነውን የአክሱም ሐውልት ወደ ኢትዮጵያ እንዲመለስ ከታወቁና የኢትዮጵያ ፍጹም ወዳጅ ከሆኑት ስመጥሩ ምሁራኖችና በአሜሪካ ኮንግረስ ውስጥ ካሉ ተወካዮች ድጋፍ በማሰባሰብ በ1947 ዓ.ም የተባበሩት መንግሥታት የአክሱምን ሐውልት ጣሊያን ለኢትዮጵያ እንድትመልስ የወሰነውን ውሳኔ በተግባር እንዲውል አስደርጓል። የዚህ ሁሉ ግኝት ጥበብና በጎ ተግባር ባለቤት የሆነው እንግዳችን ዶክተር አበራ ሞላ ይባላል። አሁን በቴሌፎን መስመር ከእኛ ጋር ይገኛል። ጤና ይስጥልኝ ዶክተር አበራ ሞላ፣ ይሰማሃል?
አዎ ይሰማኛል። ጤና ይስጥልኝ፣ እናንተም እንዴት ናችሁ?
እግዚአብሔር ይመስገን ደህና፣ በጣም አመሰግናለሁ። አድማጮቻችን ይቅርታ እየጠየቁ አንተ በመባባል ውይይቱ እንዲካሄድ ፍቃድ በማግኘታችን ስለሆነ አንተ እያልኩ እጠራለሁ። አድማጮችም ትረዱኛላችሁ ብዬ ተስፋ አድርጋለሁ። ዶክተር አበራ እንኳን ለብርሃነ ትንሣኤው አደረሰህ፣ አደረሰን እኛንም
እንኳን አብረን አደረሰን።
እሺ ዶክተር አበራ፣ የኢትዮጵያ አንድነት ሬዲዮ በዛሬው ዕለት ሰፋ ላለ ቃለ መጠይቅ በጋበዝንህ መሠረት በሰዓቱ በመገኘትህ በኢትዮጵያ አንድነት ሬዲዮ የዝግጅት ክፍልና በአድማጮቻችን ስም የአክብሮት ሰላምታዬን በማስቀደም ወደ ውይይታችን እንሸጋግራለን። ሰፊ ውይይት በመሆኑ ከባልደረባዬ ጋር ነው ውይይቱን የምናካሄደው። በቅድሚያ ዶክተር አበራ ማን ነው የሚለውን ስለ አንተ ቃኝተን የደረስንበትን አንተን ማስተዋወቂያ አድርገናል። ምናልባት በአንተ በኩል ከእኛ የጎደለ ብለህ ወይም ያልተሟላ ብለህ የምታስበው ነገር ካለ፣ ተጨማሪ ማብራሪያ ካለ እድሉን ልስጥህና ከዛ ወደ ጥያቄና መልሱ እንገባለን። በል መስመሩ ያንተ ነው።
እሺ ባጭሩ ስለ እኔ ከመናገሬ በፊት እናንተም ይሄን ነገር አዘጋጅታችሁ ስለጋበዛችሁኝ ከልብ አመሰግናለሁ። እኔ ወደ አሜሪካ የመጣሁት ያው ባለቤቴ ሰናይት ከተማ ጋር ተጋብተን በፈረንጆቹ በ1974 አሜሪካ የመጣነው በ1975 ነው። እና ያው ዝም የመጣሁት ለፖስት ዶክተራል ትምህርት ነበር። እና ያንንም ትምህርቴን ጨርሼ አሁን አንዳንድ ያነሳቸው ከዲግሪ ጋር የተያያዘ ከሰራ ያገኘሁት ውጤት ነው። በከዚያም ሌላ ያው እዚሁ 3 ልጆች ወልደን አሁን 6 ልጆች አሉን። እና እኔ ያው ግርም ባርኮኛል፣ ስራዬም ተባርኳል እና ደስተኛ ነኝ። አጭሩ ታሪኬ ነው።
በጣም አመሰግናለሁ። እስኪ እንግዲህ ወደ ጥያቄያችን እንግባና በእንስሳ ሕክምና ሙያ ብዙ የበሽታ መከላከል አቅም ለማሳደግ ወይንም የመከላከል አቅም ማነስን ለማስወገድ ባደረካቸው ምርምርና በተገኙ ውጤቶችም ዓለም አቀፍ ዕውቅና ያለውን ስፍራ በማግኘትህ በዓለም ዙሪያ ምርጥ የምርምር ውጤት ተብሎ የተመዘገበ ነው። ይህንን የምርምር ውጤት በአገራችን ኢትዮጵያ እንዲሰራበት ለምን አልተሞከረም? በከብት ርቢ ለሚተዳደረው ገበሬ ጥሩ ድጋፍ ሊሆን አይችልም ነበር ወይ? እስኪ በዚህ ላይ አስተያየትህን ስጠና በዚሁን ጀምር ውይይታችንን። አመሰግናለሁ። መስመሩ ያንተ ነው።
እሺ። እኛ ሀገር ብዙ ስራ ላይ ያልዋለው እዚህ ትክክለኛ የከብት እርባታና አስፈላጊውን ዝግጅት የምናደርግበት እንትን እውቅና ገና የለም፣ እውቀቱ የለም። እና ያው እኔ ያደረኩትን ጽፌ ያለው በሌላ ዓለም ያሉት ጠቅመውበታል። አሁን ለምሳሌ አንዱ ዋናው ይሄ እንዲሆን ያደረኩት እንስሳት ሲወለዱ ምንም አይነት ኢሚዩኒቲ የላቸውም። ልክ እንደ ኤድስ በሽታ መከላከያው እንደጨረሰ ምንም ነገር የላቸውም። እና ያ ነገር ያንን በማጣት 10% ያህል እንስሳት ያልቃሉ በዓለም ላይ። ይሄ ማለት ምንድነው? ለምሳሌ የቀንድ ከብቶች ወደ 1 ቢሊዮን አሉ በዓለም ላይ። ከዚህ ውስጥ 10% በየአመቱ የሚያልቁት የኢትዮጵያ ሕዝብ ያህል ወደ 100 ሚሊዮን ያልቃሉ። እና እኔ በሰራሁት አንዱ ያንን ነው ማዳን የቻልኩት፣ ወደ 0 አመጣሁት። እና ይሄ የሆነው ምንድነው? እናቶቻቸው ለበሽታ መከላከያ ለልጆቻቸው በእርግዝና ጊዜ ያስቀምጡላቸዋል ጡታቸው ውስጥ። እና ያንን እንደተወለዱ ሲጠቡ እንዳለ ወደ ደማቸው ይገባና ከበሽታ ይከላከላቸዋል። እና 5 ችግር ነበር። አንደኛ መጠኑ፣ ሁለተኛ ጥራቱ፣ 3ኛ ጊዜ፣ 4ኛ ንጽህና፣ እና 5ኛ በሽታውን መከላከል የሚችለውን ስፔሲፊክ በሽታ መከላከያ ኢሚኖግሎቡሊን የሚባለውን አይነት። የዛ 5ቱም አይነት ችግር ነበር። እና እኔ በፈጠርኩት ዘዴ 5ቱንም አጠፋሁት። ያደረኩት ምንድነው? ጥጆቹ እንደተወለዱ በቱቦ ጨጓራቸው ውስጥ 1 ጋለን ጥሩ አይነት ኮሎስተም በማስቀመጥ ሁሉም ጥጃ በቂ መድን እንዲያገኝ ሆነ። እኔ ያን ምርምር ከማድረጌ በፊት በዓለም ላይ የታወቀው እምነት ጨጓራ፣ ሽንፍላ፣ አይነ በጎ እንደዚህ ጥጃው 1-3 ሳምንት ሲሞላ ድረስ አይሰራም የሚል እምነት ነበር። በዛ የተነሳ ነበር ችግሩ ያንን ያቃለልኩት። እና አንዱ የኢትዮጵያ ገበሬዎች ያንን ዘዴ ወስደው መጠቀም ነበረባቸው። እና ብዙዎቹ አላረጉም። እኔ በዓለም ደረጃም ያን አላስተማርኩም። ጽሑፌን ከጻፍኩ በኋላ በዓለም ላይ ያሉ እንስሳት ሐኪሞች ወስደውት እየቦታ እየተጠቀሙ ነው። ሰው ኢትዮጵያውያኖችም ያንን ማድረግ ነበረባቸው። ብዙ ያደረጉ አይመስለኝም። አንድ ጥጃ በተወለደ ጊዜ ያንን በቂ ኢሚዩኒቲ ወይም መድን ካላገኘ እድሜ ልኩን እንደ ቀጨጨ ነው የሚኖረው። ብዙም ወተት አይወጣውም፣ ብዙም ስጋ አይወጣውም። ስለዚህ ይሄ በጣም አስፈላጊ ነገር ነው። ያንን ነው እንግዲህ እኔ የተናገርኩት። ኢትዮጵያ ውስጥ ምን ያህል እንደሚጠቀሙበት አላውቅም።
መልካም። እስኪ ወደ ቀጣዩ ጥያቄ ልግባና የከብት በሽታዎች የተለያዩ ናቸው። ለዶክትሬት ማዕረግ ያበቃኝ ግኝት የአገርን ኢኮኖሚ ገንቢ ነው ተብሎ ሊጠቀስ ይችላል። የአንድ አገር የግብርና መስክ በተለይም በስጋ አቅርቦት እንዲሁም በወተት ፍጆት ይጣራና ከበሽታ የጸዳ አቅርቦትን ዋስትና የሚሰጥ ሆኖ በመቆጠሩ የመከላከያው ዘዴ እስከ ዛሬ በሥራ ላይ የዋለ ነው። በወቅቱ በአሜሪካና በአውሮፓ የከብት በሽታዎች ተብለው በምርምር የተደረሰባቸው ምን ምን ያጠቃልላሉ?
እነዚህ ብዙ ናቸው። ያው እኛ የእንስሳት ሐኪሞች የተለያዩ አይነት እንስሳት በሽታዎችን እናጠናለን። አሁን አሳው ምናምንም ወደኛ ሆነ በዚያ ላይ የዱር አራዊቱም አሉ እንደገና አልፎ አልፎም ዝኖት ይሰንታሉ ከሰው ወደ ተሳ ከንሰሳ ወደ ሰው ይመጡ አሉ እና በሽታዎቹ ብዙ ናቸው ለምሳሌ አንድ ከብቶቹን ለመጥቀስ ያህል Jaundice disease, pink eye, brucellosis, leptospirosis, chipping fever, black leg, bovine respiratory syncytial virus, BVD, IBR, PI3, pasteurosis, anthrax, rabies, foot and mouth disease, calf scald, calf pneumonia, mastitis, never ill, babesiosis, tetanus, cowpox, milk fever, coccidiosis, contagious bovine pleural pneumonia ብዙ ናቸው እይ አንድ ካፕት ብቻ ነው ልዩ ልዩ እንስሳ የተለያየ በሽታ አለው እና እነዚህን ሁሉ በሚገባ በጥናት ተደርሶበት አስፈላጊው ህክምና አስፈላጊው መከላከያ እየተደረገ ብዙ በሽታዎች በቁጥጥር ስር እየዋሉ ነው እዚህ ሀገር እናንተም ሀገር ያን ያህል ከዚሁ ያባላነሰ ሁኔታ ነው ያለውና በዓለም ደረጃ ጥሩ እና ያለ ጥሩ ነገር ተይዟል። እኛ ሀገር ግን ብዙዎቹ በሽታዎች አሁንም አሉ። አንድ ለምሳሌ እኛ ትልቅ የገቢ ምንጭ ሊሆነን የሚችለው ስጋ ነበር። ካለን የከብት ብዛት ያንን ስጋ ወደ ውጭ ሸጠን ብዙ ገንዘብ እናገኝበት ስል ነበር። ያ ማድረግ ያልቻልነው እነዚህን ብዙዎቹን በሽታዎች መቆጣጠር ባለመቻላችን ነው። እነዚህ በሽታዎች ከሌሎች ሀገር በሚገባ የተቀነሱና ብዛታቸውም ያነሰ ስለሆነ ስጋቸው እየተመረመረ ይሄዳሉ። እኛ ያንን ለማግኘት ባይሆን አንዳንዶቹን በሽታዎች ማጥፋት መጀመር አለብን። ያን ካደረገን ከዚህ የምናገኘው ራሱ ትልቅ ገቢ ነው። ምክንያቱም በአፍሪካ በከብት ብዛት አንደኛ ነን፣ በዓለምም ደግሞ ወደ 10ኛ ነን። ስለዚህ ለጊዜው ዝም ብለን ቁጥሩን ይዘን ተቀምጠናል። ወደ ጥራቱና ወደ በሽታ ማጥፋቱ ብንሄድ ትልቅ የሀብት ምንጭ ነው።
ዶክተር አበራ ምንድነው አገራችን የታወቀች ነች በዚህ በቀንድ ካፕትና ባለም ሰፊ አምራች ሀገር ነችና ይሄንን ችግር ለመፍታት የተደረገ ጥረት አለ በርሰው በኩል ምናልባት ካስተዳደሩም ከአገር ቤት ካሉ በዚህ ስራ ላይ የተቀመጡ ሰዎች ለዚህ መፍትሄ ለማግኘት የተደረገ ጥረት አለ በርሰው በኩል ያደረጉት ሙከራ አለ?
አለ እንግዲህ እንዳልኳችሁ አንዱ ዋናው ችግር እነዚህ በሽታዎች አለማጥፋታችን ነው። በሽታዎቹንም ለማጥፋት አንዳንዱ ክትባቱ መሰራት አለበት። ያንን ክትባት የሚሰራበትን ቦታ መስራት፣ ክትባቱን መስራትና እንደገና ደግሞ በአገር ደረጃ ከብቱ ተከትቦ በሽታው ወደሚጠፋበት መሄዱ ራሱ ቀላል ወጪ አይደለም። እና ያው የዓለም ሕዝብ እስካሁን በክትባት small pox ወይም ፈንዳታ የሚባለውንና የከብት በሽታ ደግሞ የሆነውን ሪንደርፔስት ወይም ደስታ የምንለውን ከዓለም ማጥፋት ችሏል። ይሄ ኢትዮጵያም ትብብር ነበረበት፣ ትልቅ ስራ ነው የተሰራው። ግን እነሱ ሌላ ሌሎችን እየተቆጣጠሩ እኛ አሁንም አሉ። ለምሳሌ ዛሬ 20 ዓመት አስታውሳለሁ እንግላንድ ፉድ ኤንድ ማውዝ እና ማድ ካው ዲዚዝ አስቸግሯቸው ከአሜሪካ ሄደን አንዱ ካስቆምኩላቸው አንዱ ነኝ እና foot and mouth disease አፍቷል ከብዙ ሀገር እንግሊዝ ሀገር ስለገባ ነው ያ ሁሉ ችግር የተፈጠረብን ለማጥፋት። እኛ ሀገር ያ በሽታ አለ እና ዝም ብለን እያየነው ነው። ስለዚህ አንዱን ስጋ እንግሊዝ ሀገር ብንወስደው ሌላ ችግር ነው የምንፈጥርባቸው። ይሄ ነው ችግሩ እና ያንን ክትባት መስሪያ ቦታ አለን ነው እንግዲህ ወደ ብራዚል አንዳንድ ክትባት የሚሰራ በአገር ደረጃ ያ ነገር ተደርጎ እያንዳንዱ ገበሬ ተባብሮ ያን በሽታ ማጥፋት አለበት። አንዳንዱን ከኢትዮጵያ ስላጠፋ ነው አይደለም ጎረቤትም ሀገር መጥፋት አለበት እና ያ ነው ችግሩ እንጂ ከዚህ ነገር ብዙ ነገር እናገኝ ነበር። ምናውቀውንም እውቀት እናካፍላለን፣ ከተጠየቅንም በየጊዜው እንድራዳለን እና ግን እንግዲህ የጊዜ ጉዳይ ነው እንጂ እንደርስበታለን።
በጣም አሳዛኝ ታሪክ ነው። ያ እስኪ ወደ ቀጣይ ጥያቄ ልሂድ። አሁን ደሞ ትንሽ ለየት ያለ ነው። አሁን የሰሞኑ በሽታ ደሞ አሁን የመጣብን ጣጣ አለ። በአሁኑ ዘመን የሰዎችን ህይወት እየከተፈ ያለው ይሄ ኮሮና ቫይረስ ወረርሽኝ ቀደም ባሉ ጊዜያቶች ሁሉ በሽታው በከብቶች በእንስሳዎች ላይ ይታይ ነበር የሚባል አገላለጽ አለ። የዚያን ወቅት ቫይረስ ይተላለፈ የነበረው ከሰው ወደ ሰው ሳይሆን ከእንስሳ ወደ እንስሳ ነበር ይባላል። ከ30 እና 40 አመቶች በፊት እንዴት ይገለጽ ነበር? ያንተ ምርምር ሁሉንም አይነት እንስሳዎች አካተተ ነበር ወይስ ይሄ በሽታ ማለት ነው ይሄ ኮሮና?
አዎ ምንድነው የሚሆነው? ለምሳሌ ስለ በሽታው ስንማር አንዱ ይሄን በሽታ የትኛው ባክቴሪያ የትኛው ቫይረስ ያመጣል የሚል ነው። ኮሮና ቫይረስ ያን ያህል ትልቅ በሽታ አይደለም። እኔ ለምሳሌ ለምርምር የተሰራ ኤሌክትሮን ማይክሮስኮፕ የሚባል አለ ቫይረስ የምናይበት የዛሬ 44 አመት ኮሮና ቫይረሱን አየው ነበረ የትጆቹ። ያን ያህል ምንም ችግር አላመጣብኝም። እና የተለያዩ እንስሳት የተለያዩ ኮሮና ቫይረስ አላቸው። አልፎ አልፎ ከአንዱ እንስሳ ወደ ሰው ሲመጣ ነው ችግር እየተፈጠረ ያለው። እና ከዚህ በፊት አንድ ጊዜ የዶሮ እንደዚህ አድርጎ ብዙ አስቸግሮ ነበር፣ ግን ወደ 150 ሚሊዮን የሚሆኑ ዶሮዎች ፈይተን በሽታውን ማረፊያ አሳጥተነው ነው የተቆጣጠርነው። በቅርቡ ደግሞ ከአሳማ እንደዚሁ ስዋይን ፍሉ የሚሉት እሱም እንደዚሁ እንደጀመረው እንደምንም አቆም ነው። አሁን ደግሞ በቅርቡ መርት የሚባል ሚድል ኢስተርን አይነት ከግመል የመጣብን ነበር እና እሱም እንደዚሁ ትንሽ አስቸግሮ አጠፋ ነው። በመካከሉ እንደምንም ተጫዋጭሁን ተማሙተን ከእንስሳ ውስጥ እንዲጠፋ የተያዙትን በማድረግ ነው ቶሎ ማስቆም ይቻል ነው። ይሄ አሁኑ ደግሞ ከሌሊት ወፍ ነው ይባላል። እና የተለያዩ የእንስሳት ኮሮና ቫይረስ አሉ፣ ወደ 32 አይነቶች ናቸው። እና ለወደፊቱም ይኖራሉ እንደዚሁ ከአንዱ እንስሳ መጥተው ወደ ሰው የሚመጡ። ዋናው ማድረግ ያለብን ይህንን ምርምር መቀጠል አለብን። ይሄ በሽታ ወደ ሰው ይመጣ ምን ሊያረግ ይችላል በሚለው ቀደም ብለን መዘጋጀትና ክትባት መስራት፣ በሽታውን የምናውቅበትን ቫይረሱን የምናይበትን ቴስት መስራት፣ ከዚያ ቫይረሱ ደግሞ ይዟቸው ለበሽታው መከላከያ አንቲቦዲ የሚሰሩ ሰዎች የሚሰሩ እንስሳ ወይም ሰዎችን ያንን ደግሞ የምናውቅበትን ዘዴ አስቀድመን መስራት አለብን። አንዱ ይሄኛው ድንገት ያዘን ከዚህ በፊት ያሉት ከስ ያሉ እየመጡ ስለጠፉ ተዘናግተን ነው። እና አሁንም ይሄ ጉድ ያፈላብን ስላልተዘጋጀን ነው እንጂ በሽታው ያን ያህል ከባድ አይደለም። ብዙ እትንም ጠባዎች እናውቃለን። ግን አንድ ክትባት ተሰርቶ ይሄ አንድ ክትባት ተሰራ ቁጥር ያ ክትባት ጥሩ ለመሆኑ የተወሰኑ የምናደርጋቸው ምርምሮች አሉ። አንቲጀነሲቲ ኢሚኖጀነሲቲ፣ ኦንኮጀነሲቲ፣ ሴፍቲ እንደዚህ የሚባል ልዩ ልዩ አይነት ችግር እንዳይፈጥር እንመረምረዋለን። ያን ማድረጉ እና ጥሩ መሆኑን ማጣራቱ ነው ጊዜ የሚፈጀው። ለወደፊቱም የሚገላግለን ያ ነው። አሉ አንዳንድ ለሕክምና የሚጠቅሙ መድኃኒቶች፣ ግን ቫይረሶችን ማከም በጣም ከባድ ስለሆነ ዋናው ሊያዋጣን የሚችለው ክትባቱ ነው። እና ይሄ በሽታ ድንገት መጥቶብን ነው እዚህ የደረስ ነው። ለጊዜው በሳይንስ የተደረሰበትን ምርምር አላማዎች በመከተል ለምሳሌ በሽታውን ስለማንችለው በየቤታችን ገብተን መደበቅ፣ እንደዚህ አይነት የተባሉትን መስማት ነው እንግዲህ ለጊዜው የሚያዋጣል።
አዎ ትክክል ነው ዶክተር አበራ። ግን ዓለም ከዚህ ተምሯል ወይ? ወደፊት እንደዚህ አይነት ክስተቶች አይፈጠሩም ወይ? እና ዓለም በምን መልክ ነው እንደዚህ አይነት በሽታዎች ለሌላ ጊዜ እንዳይፈጠሩ ተግቶ መስራት ያለበት? ወይስ ይከሰታል ይሄ ወደፊትም ቢሆን ሊመጣ የሚችል ሀቅ ነው ተብሎ ሊወሰድ ይችላል? ምንድነው መሆን የሚችለው?
አዎ ለወደፊቱም ሊመጣ የሚችል ነው። ምክንያቱም እነዚህ በሽታዎች አሉ እና እድል ባገኙ ቁጥር ነው። አንደኛ ከእንስሳት ጋር ተሳፍገን መኖር የለብንም። ሁለተኛ ዝም ብለን የተገኘውን አሁን ቻይናዎች እንደሚያደርጉት ይሄ ለሊት ወፉ ምናምኑ መበላት የለበትም። ምክንያቱም ያን ያህል የሚበላ ጠፍቶ አይደለም። እና እንዲህ አይነት የማያዋጣ አይነት ጠባይ ቢቀጥሩ ነው። ያ የግዴታ መብላት አለብን ካሉ በሽታ ምን ቆጣጠርበት ዘዴ አለ ያንን ዘዴ ተጠቅመው መጠቀም ይችላሉ። ግን አንዱ ጋር የጀመረው በሽታ የሁሉም በሽታ ስለሆነ እንደዚህ አይነት ነገር ከተጠነቀቅን ጥሩ ነው። እኛም ሀገር አንዱ መጥፎ ጠባያችን ለምሳሌ ሄትሬት ጋር አብላት ነው፣ ከዚያው ጋር የተያያዘ ነው። እንዲህ እንዲህ አይነት ነገር ዓለም በሰለጠነበት ጊዜ ትክክለኛውን ብናደርግ ከዚህ አይነት ጣጣ መዳን እንችላለን። ግን ይሄ መጨረሻውም አይደለም፣ መዘጋጀት አለብን። ያንን ይሄ ሳይንቲስቶቹ ስንፍና ነው ግን ፖለቲከኞችም አስቸግረዋል። ይኸው እንደምታዩት እዚህ ሀገር አንዱ የኛ መሪ ነው ትልቅ እንቅፋት ይሆናል።
ትክክል። ኦኬ፣ እስኪ ወደ አዘጋጆች የመጨረሻው ጥያቄ ልሂድና ከዛ ወደ ባልደረባዬ መልሳለሁ። ዶክተር አበራ፣ አንተ በመርምር ከደረስክበት ውጤት ተነስተህ ለሰጠኸው የመፍትሄ ሐሳብና ህክምና ውጤት ለግሌ የተሰጠ የፈጠራ ባለቤትነት መታወቂያ ማግኔትን ስላንተ በዳሰስናቸው መረጃዎች ላይ ለመረዳት ይችላል። ይህ ግኝት ወይም መታወቂያ ባለቤትነት በሳይንሱ ዓለም ያለው ስፍራ ምንድነው? አብራራለሁ። አመሰግናለሁ።
አዎ፣ ይሄ ቀደም የነገርኳችሁ ያንን የበሽታ መከላከያውን እና በቱቦ ወንገሩን እየሰጠሁ ከጨረስኩ በኋላ የሰራሁት ስራ ሙሉ አልነበረም። ምን ሆኖ ያገኘሁት ወንገሩን ወስጄ አንድ ጋለን ወንገር ስላጠጣሁ ሳይሆን ወንገር ውስጥ ያለው የበሽታ መከላከያ መጠን የተለያየ ነው። ኢሚኖግሎቡሊን ነው የሚባል ሞለኪውል አለ፣ አይጂኤ፣ አይጂኤም፣ አይጂጂ የሚባሉ በሽታ የሚከላከሉልን እና ስለዚህ በአንድ በኩል አንዳንዶቹ ላሞች ሳይወልዱ ወንገሩን እያንጠባጠቡ በቂ ኢሚኖግሎቢን የለውም። አንዳንዶቹ ላሞች ምጡ አስቸግሯቸው ተነስተው ጥጆቹን አያጠቡም። አንዳንዶቹ ጥጆች በምጡ የተነሳ ተዳክመው አያጠቡም እና በተለያየ ምክንያት ጥጃው የሚያገኘው የኢሚኖግሎቢን መጠን ትንሽ ነው። ስለዚህ አንዱ ያደረኩት ያንን ዝም ብሎ መስጠት ሳይሆን ምን ያህል እንደሰጠሁ ማወቅ ስላለብኝ ይሄ ነገር አስፈላጊ ነው ብዬ አዲስ የምርመራ ዘዴ ፈጠርኩ። ይኸውም እዛ ኮለስተም ውስጥ ወይም እንገር ውስጥ በቂ ኢሚኖግሎቢን እንዳለ የሚያጣራ አዲስ ምርመራ ሰርቼ የአንድ ደቂቃ ምርመራ ነው። ያንን አንዱን ሲሲ ኮለስተም ጨምሬበት ከዛ ትንሽ አነቃነቀውና አስቀምጠዋለሁ። ከዛ ከአንድ ደቂቃ በኋላ ስደፋው ያ ነገር ካልተነቃነቀ እንገሩ በቂ ኢሚኖግሎቢን አለው። ከተነቃነቀ መጥፎ ነው። ሌላ ጊዜ ፍሪዝ ያደረግኩትን አሟሙቼ ማጠጣት አለብኝ። ያን እንደገና ደግሞ ጨረስኩትን ይሄ ጥሩ ነው ለወተት ላሞች፣ ግን ለከብት ለስጋ ላሞች አጠቀምከንም እነሱ ልጆቻቸውን ያሳድጋሉ እንጂ እነሱም እንገር ማግኘት አንችልም አሉኝ። ስለዚህ ያንኑ ቴስት አምጥቼ ደግሞ ለደም አረኩት። ጥጃውን መያዝ ስለምችል ጥጃውን እንዳየሁ ወስጄ ደሙን እመረምራለሁ። በቂ ካለው አለው፣ በቂ ከሌለው ሁለቱም በቲዩብ አጠጣውና ለሁለቱም መፍትሄ ፈጠርኩ። ይሄ የምርመራውን ዘዴ ነው። አዲስ ዘዴ ስለሆነ በአሜሪካና በእንግሊዝ ፓተንት ሰጡኝ እና ይሄ በዚህ ነው ከዚያኛው ጋር አያይዤ ስራውን ከመጀመሪያው እስከ መጨረሻው መፍትሄ የፈጠርኩለት። በዚህ ነው የተሰጠኝና ያገኘሁት እውቅና።
በጣም ጥሩ፣ በጣም ደስ የሚል ነው። እስኪ አድማጮቻችን፣ ውይይታችን ይቀጥላል። ቀጣይ ጥያቄዎቹን ደግሞ ባልደረባ የተኮላ ያስተናግድሃል። ጠብቀኝ አንዴ። አመሰግናለሁ።
እሺ፣
ጤና ይስጥልኝ። ዶክተር አበራ ይሰማሃል?
አዎ ይሰማኛል።
ጤና ይስጥልኝ። በድጋሜ እንኳን ለብራንት ሳደረሰ ላለሁ እኔም እስቲ እንግዲህ መቼም ሰፋ ያለ ጊዜ እንዲኖረን ፈልገን ፈቃደኛ ሙነህ ነው የቀረብከውና በተለያዩ አካባቢዎች ክልሎች ነው ያሉን ጥያቄዎች። ወደ እስቲ ወደ ሁለተኛው ክፍል ልውሰድህና ያው የመጀመሪያው ክፍል እንግዲህ እስካሁን በሳይንሱ ዓለም ስላስመዘገብካቸው ውጤቶች አድማጮቻችን እኛም እንድንረዳ ለማድረግ ነው። መቼም ሰፊ ነው፣ ሳይንሱን የሌለንበት ሰዎች ለመረዳት ትንሽ ጊዜ ያስፈልገናል። በቀጣው ደግሞ ስለ ኮሮና ቫይረስ ጉዳይ ላንሳልና ያው ዓለማችንን ክፉኛ ያመሰ ያለ ነው ወረርሽኙ በዚህ በአሜሪካ በአውሮፓ ከመዳረሱ በፊት እንግዲህ በቻይና በኤዥያ ከፍተኛ ዳሰሳ አድርጎ ያሉ እንግዲህ አውሮፓ አህጉር እንደ አሜሪካ አፍሪካም እንግዲህ ገብቷልም እየገባ ነው ይባላል እና ወረርሽኙ እየተስፋፋ ነውና ግን በተባለ በእንትን ነው ወጣ ገባ ነው አማመጣጡ ወደ አሜሪካ ከአውሮፓና ከኤዥያ ካለው ሁኔታ እንትን ይላል አፍሪካውን ዘገት ብሏል በላቲን አሜሪካ ሁኔታው ብዙም እጅግ አይደመጥ እና ለምንድን ነው የሆነበት ምክንያት ስላለ ስንት በሳይንሱ አለም ስላለ በሽታው ባንድ ጊዜ ባለም ውስጥ አልተሰራጭ ባንድ ወቅት ባንድ ሳምንት እንደዚህ መሳሰሉ ነው የተለያየ ነውና ለዝግጅትም ህዝቡን ለማስተማር ባላ አንዳንዱ ሀገር ከፍተኛ ድል ፈጥሮ ሊሆን ይችላል በተለይ አፍሪካና ይለም ሆነ ተላለ ይሄንን የስርጭቱ መስፋፋት በተወሰነ ሆኖ በላካዊ ከፋ መሆኑ ለምንድን ነው
ዋናው ከራሱ ከቻይና ከምንጩ ጋር ካላቸው ግንኙነት ነው ብዙ አገሮች ብዙ ነገር ከቻይና ነው አሁን የሚወስዱት አሜሪካ ብዙ ካምፓኒ ወደዚህ ያዞሮ በብዛት ነው ካሚገባው ዩሮፕም እንደዚሁ ነው እና በዛ የተነሳ በሽታውን ያላቸው ሰዎች መጀመሪያ ወደዛ ስለደረሱ ነው እና ከዚያ በኋላ ያው ቀስ በቀስ ሌላው ጋር መጣ እኛ እንዳጋጣሚ ይረርቶ ነው እንጂ ያው ስንት በረራ ያያለን ደህና ቆይተናል መጨረሻም ያው እንደምትል ስላቆሙት ተጠቅሞናል ግን ዋናው የሰው ከቻይና ወይም ከምንጩ ጋር ግንኙነቱ ነው እንጂ ሌላ የተለየ ምንም ነገር የለውም።
እና ሁሉም ሀገሮች እንግዲህ በተራቸው ሀገሮች ይደርሳቸዋል ነው እንግዲህ ቤቱን ያን እንደሚስፋፋ እንግዲህ የሚታይ ነው ግን ያው ለመከላከል የሚያስፈልገው ምክርም ሆነ የህክምና እርዳታሽ ለማግኘት ፋታ ያሰጣቸው ሀገሮች አሉ እንደ ላቲን አሜሪካ ሆነ አፍሪካ እና ሲከዙ ጥያቄ ጋር ያያይዤ አሁን በየሀገሩ የሚነገረው ምንድነው ለመከላከል የሚያስችለውን መታጠብ ልዩ ልዩ ነገሮችን ይነገራል ከመራራቅ እነዚህ ነገሮች መሰረታዊ ሆኑ የበሽታው እንዳይራባ ማድረግ ዘዴ ነው በሚለው ብዙ ሀገሮች ረክተውበታል አፍሪካም ይሄንኑ ያስተጋባ ነው እና ግን ከአፍሪካው እስካለው ሁኔታ ላይ እናተኩርና ካናኗራችን ደህነታችን ያለን እውቀት የህክምና መሳሪያ ምጥበትን አንጻስና ገናዘብ በዚህ ብቻ ዝግጅት አሁን መታጠብ መራራቅን ብቻ የሚዳን ይመስላል እንደው መጨማደጋውን ለመገደብ ካልሆነ መስተቀር በእናኗራችን በህዝቡን ቁጥር በእንትናችን ይሄ የድህነቱን ሰርቶ ጥሮ ግሮ መምጣት ሁሉ የሚያሳድረው እንትን መዘበራረቅ ብዙ አድጉላ ሊያመጣ ይችላል እና ይሄ የሚባለው ምክር ብቻ ሊያዋጣን ይችላሉ እስቲ እን በዚህ ላሳያ ብሰጥበት
አያዋጣም ምክንያቱም ይኸው እዚህም ሀገር እንደታየው ይሄ ሁሉ መሳሪያ ይሄ ሁሉ ዝግጅት ይሄ ሁሉ ሀኪም እያለ ስንት ጣጣ አምጥቶብናል እና እኛ ጋር በሽታው ከገባ የባሰ ጣጣ ነው የሚያመጣብን ስለዚህ በዚያ ልክ እኛ እዚህ ነገር ላይ አተኩረን የሚነገረንን መስማት አለብን ግን እንደማየው የሰው ቸልተኝነት በጣም ከሚገባው በላይ ፈስቷል። ስለዚህ አንዳንዱም እስካሁን እንግዲህ ይኸው ጊዜ ሰጥቶናል። በዚህ ጊዜ የምንችለው ነገር ሁሉ እንደምንም ተባብረን ተሯሩጠን አንድ ነገር ማድረግ በሚገባን ጊዜ አስፈላጊውን ነገር አላደረግንም። በሌላ በኩል ድህነታችን ነው። የዛ የድህነታችን ምንጭ ራሳችን ነው። ስለዚህ ይሄ እኛ ላይ የሚደርስ ችግር ነው። ቀደም ብሎ ባለን ችግር የተነሳ ይሄ ነገር እኛ ላይ ይብሳል። ያንንም አውቀን በዚያው ልክ መዘጋጀት አለብን። ይኸው ዛሬ እኛ አራተኛ ሳምንታችን ይዘናል ከቤት ሳንወጣ። ምግቡ ያዘዝን ይመጣልናል። ኢትዮጵያ ውስጥ እንዲህ አይነት ክምጦት የለም። ስለዚህ ያለውን ምግብ ማዘጋጀት አስፈላጊ ሆኖ ከተገኘ ረዳዳት ከሌላም ሀገር ምግቡን አምጦ ማከማቸት ጊዜው አሁን ነው። አለበለዚያ በኋላ ቤትም ተቀምጦ መከራውን ለማሳለፍ የምግብ እጥረት ይኖራል እና ያ ራሱ ሌላ ችግር ይሆናል። ስለዚህ ያንን ቀደም ብለን መዘጋጀት አለብን። በሌላ በኩል የሚታመመው ሰው ቢያንስ መከራውን አሳልፈው ነበር። ያ እንዲያን ዛሬ የሚባለው ሰው መስማት አለበት። የመርካቶ ይሄደ እንደ ድሮ እየተጋፋ አይሆንም ይሄ ነገር። እና ይሄ መናውቀው በሽታ ነው። እንዴት እንደሚተላለፍ እናውቃለን። አሁን የሚነገረውን ሰው መስማት አለበት። ይሄ የሰው በሽታ ነው። ይሄ ከሌላ ነገር ጋር ምንም ግንኙነት የለውም። ስለዚህ የሚባለውን ካልሰማን የዚህ በሽታ ትልቁ የሞት የሚደርስብን አይነት ሊሆን እንችላለን። እና እዚህ ላይ ሰው መስማት አለበት። አንዳንዱ ነገር ማስተዋልም አለበት። ለምሳሌ አሁን አንዳንዴ ሳይ እጃችን ታጠቡ ይባላል። ግን ሌላው ሰው እዛ አጠገቡ ቆሞ ነው የሚያሳስበው። እና ከዛ ሰው ሊይዘው ይችላል። ስድስት ምን አቃማ ተጣርቁ ተብሏል። ስለዚህ እጁንም ሌላ ሰው ማሳጠብ የለበትም። ራሱ ሰው በሚታጠብበት ነገር ይደረግ። እንዲህ አይነት ነገር እያስተዋልን ብናደርግ ይቻላል። ምግቡ ከውጭ ሲመጣልን ዝም ብለን እናስገባው። ይሄ በረኪና ወይንም ብሌጅ ግማሽ ከፕ አንድ ጋለን ውስጥ ጨምረን ያንን በጨርቅ እየዳበስን ረይተነው ጨርቁን በጓንት አድርገን እየዳበስን ነው የምናስገባው። እና በዚህ አይነት እንደገና ደግሞ በሩንም መክፈቻ ደወል የሚደውሉበትን እሱን ሁሉ እየነካን ነው። እቃውን አምጥተው ኑና እዚህ ስልክ ላይ ፈርሞ ሲሉ የለም ስልክህን አስቀምጥና ዞር በል ብለን ሄደን ስልኩ ጋር እንፈርማለን እንጂ ሰውየው መጥቶ አጠገባችን ስልክ ላይ መፈረም አንችልም። እና እንዲህ አይነት ነገር አለ። በየጊዜው ሳይንሱን ተከትለን መንግስት የሚነግረንን መከተል አለብን። አለበለዚያ ያንን የማይከተል ህዝብ ነው የሚያልቀው። እና እንደዛ እንዳንሆን ሁላችንም መጠንቀቅ አለብን። እኛ እዚህ ያለነውም ይህንን እውቀት ማሳለፍ አለብን፣ መወያየት አለብን። በምንችለውም በኩል አሁን እንግዲህ ህዝቡን መርዳት ይኖርብናል።
አይ በጣም ጥሩ ዶክተር አብርሃም። ምናልባት የቴሌፎን መቋረጥ ካጋጠመ እንደገና ያው እንትን ያው ድምጽ ሳሰማ ከቀረከኛ ተቋርጧል ማለት ነው። እንደገና ግንኙነቱን ማድረግ አለብን። እና ምናልባት አንዳንድ ጊዜ ሊቋረጥ ይችላል። ለማስተዋወስ ያህል ነው። ከዚሁ ጋር እንግዲህ ታይዞ አሁን እንደገለጽከው አሁን አዲስ አበባ ዛሬ እንግዲህ በዓል ነው፣ የትንሳኤ በዓል ብረን። እና ደግሞ ሰሞኑን ህዝብ ወደ ቤተክርስቲያን የሚጎርፍበት ጊዜ ነው። እና ዛሬ እንደሚባለው የበግ እንትን መገበያ ቦታ ትናንት እንደዚህ ዶሮ ከፍተኛ የሆነ ህዝብ መጨናነቅ ነበር አሉና፣ እንዳልከው ሰው ምክሩን ለመስማት ብዙም ያስጨነቀ አይመስልም። እንግዲህ ከእግዚአብሔር ከዚህ ሁሉ ማዕት ያድነው ህዝቡን ነው የምንለው። ሌላ እንግዲህ እስቲ በዚህ በኮሮና ጉዳይ ዙሪያ ላይ ዓለም እንግዲህ የተራቀቀበት የምርምር ውጤት ብዙም አይታይም። ሆኖም ግን ተዳርሰናል፣ ኪኒንም ቫክሲኔሽንም የጫፍ ላይ ደርሰናል፣ በቅርብ ይወጣል ነው የሚባለው። ይሄንም እየተባለ ግን ይሄ ቢንገኝም ይሄ ወረርሽኝ ተመልሶ ይመጣል የሚባል እንትን አገላለጽ አለና ስጋቱ እንዳለ ነው ተንጠልጥሏል ሁኔታው። ሳይንሱ ምላሽ አልሰጠም ማለት ነው በዚህ በሽታ ዙሪያና ይሄ በእንዲህ አይነት ግምት ላይ ሊደረስ ለምን ተቻለ? አንድ በሽታ በቫክሲኔሽን የሚወገዱ ነው እስካልተገኘ ድረስ ለምንድን ነው በሽታው ጠንካራ ሆኖ ሕክምናው ግን ያንን ነገር ለማጥፋት የማይችልበት ደረጃ ላይ ለምን ይደረሳል? ይሄ ምን ስለሆነ ነው? እስቲ በሳይንሱ ዓለም እንዲህ አይነት ያጋጥማል? መድኃኒት ተገኝቶለት በሽታው እንደገና የመመለስ
ይኸው በሽታ ላይሆን ይችላል። የሚሆነው ምንድን ነው? ይኸው ደጋግመን እንዳየ ነው ከሌሎች እንስሳት እየመጣብን ያለው እና ያ ሊሆን ይችላል። ካላሰብነው በኩል ይመጣብናል። አንዱ ጋር አንድ ሰው ባደረገው ስህተት ከዚያ በኋላ ከእንስሳ ወደ ሰው ከዘለለ በኋላ ከሰው ወደ ሰው ሲሄድ ነው እና ጊዜ ስለማይሰጠን ነው። አይነቱ የተለያየ ነው እንዳልኳችሁ። እኔ ለምሳሌ የጥጆቹን ኮሮና ቫይረስ አይቼዋለሁ በምርምሬ እና ምንም አላደረገም። የተለያዩ እንስሳት የተለያዩ እንትኖች አሏቸው። በነገራችን ላይ እኔ ከዚህ ጋር የተገናኘ ብዙ ማወራቸው አንዱ ሳደርግ የነበረው የእንስሳት እና እንዲሁ ለሰው የሚጠቁ ክትባቶች እና አንዳንድ ቅመማ ቅመም ስሰራ ነበር። ስለዚህ የክትባት መስያ ክትባቱን ራሱ እንሰራ ነበር እንደና ኤኳይን ኢንፍሉዌንዛ ኤኳይን ኢንሰፋላይቲስ እንደዚህ ይባሉ እና አሰራሩን እና ችግሩን አውቀዋለሁ እና ይሄም አንድ ልንሰራ የምንችለው ነው። እንዲያውም በጣም ተራቀናል አሁን የቫይረሱን የተወሰነ ቦታ ወስደን ለዚያ መከላከያ በመስራት በጣም በቀላል አይነት ብዙ ሳንቸገር የምንሰራበት ደረጃ ደርሰናል። ስለዚህ ይደረስበታል ነገሩ። ግን አንዳንዶቹ ደግሞ ይሄን ሁሉ ቀጥ ይያለን አልቻል ነው። ለምሳሌ ኤድስ ዋና ያስቸገረን የበሽታ መከላከያዎችን ስለሚያጠቃ ራሱንም ስለሚቀያየር ይሄው እስካሁን የኤድስ መከላከያ መስራት አልቻል ነው። እና ኤድስ ሲመጣ የነበረ መከላከያ ሰውን መንገርና በሽታው እንዳይዘው ነው። ይሄም አሁን እንደዚያው ነው። ያለን መከላከያ ሰውን እንዳይዘው በሽታው እንዴት እንደሚይዘው መንገርና ምን ማድረግ እንዳለበት መንገር ነው። እና የዛሬ 30 አመት ያን ኤድስ ሲጀምር አማርኛ መጀመሪያ ወስቴ ሰጠሁት እኔ ነኝ። እና ያንንም ሰው አላመነኝም። ብዙ አንዳንዱ እንዴት እንደዚህ አይነት ሰዎች ቀብተው እንዴም ያረጉ ሰዎችን እርዱት ላለህ በዚያ ላይ ኮንዶም ትላለህ ምናምን ይያሉ ብዙዎች ሲቀሙ ነበር። አንዳንዱም እንቁላሉ ያድናል ሲል ነበር። ዛሬም በዛ አይነት ብዙ የማይሆን ነገር እየተባለ ሰል ይያል ነው። ሳይንቱን እንከተል እና የሚባለውን እንስማ። ሌላ ከስር ከስሩ አሁን ይሄን በሽታ ሳይንቲስቶችን አጥቷቸዋል። እንደዚህ በፊቱ ቸል የሚለው አይመስለኝም እና ሁሉም ይረባረባል። ስለዚህ ምናልባት ይሄ መጨረሻ ኃይለኛ ትምህርታችን ነው። ስለዚህ እንነቃ ይሆናል።
አይ በጣም ጥሩ። እስቲ እንግዲህ ቀጥለን አሁን ወደ አነሳው እዚህ አማርኛን እንትን በመለከት ወደዚህ ሌላ እንትን ሳይንስ ውጤትህን እንትን እንሸጋገርና ከዚህ ከህክምና ሙያውጭም በዚህ በመርምር በኮምፒውተር ሳይንስ ለኢትዮጵያኖች የግዕዝ ፊደልስ ነጽሁፍ በኮምፒውተር ለመጠቀም እንዲቻል ከቅየሳው እስከ መገልገል ወይንም ተግባደስ ውጤት አስመዝግበሃል። ሙያው በኮምፒውተር ወደ እጅ ስልክ እንዲገባም ሆኗል። ሁለቱም ሙያዎች በመርምር ውስጥ የሚመደቡ ሲሆኑ ወደዚህ ሊያስገባህ ሁኔታ ምንድነው ያነሳሳ? ከዚህ ከሳይንሱ ዓለም የምራሱ የመርምር ውጤት ነው ቢገኝም ከዚያ ከነበረው የመጣህበት ከኢትዮጵያም እስከዛሬም ባለም አቀፍም ደረጃ ውቅና ካገኘህበት ባሻገር ለኢትዮጵያኖች ይሄንን አብርክታል ወስተነሳ የቀሰቀሰ ምንድነው ሲብዙ ዙራ ደግሞ እናያገር?
ዋናው የቀሰቀሰኝ የእኛን ፊደል ከልጅነቴ ጀምሮ ወደዋለሁ እና እንዲያውም እኔ ፊደሉን በየጊዜው እየቀረስኩ ጥፋለሁ። ከሱ ሌላ ጥላ ሁሉ እያረኩበት ጥፋለሁ። አስታውሳለሁ አምስተኛ ክፍል ለአማርኛ አስተማሪ ወይዘሮ አዳነች ግዛ ይባላሉ የጥልፍ ፊደል ጻፍልኝ ሲሉኝ እስከነ ጥላው ነበር የምጽፈው እና ኢትዮጵያም እያለ ሁለተኛ ደረጃ ትምህርት ቤት አስተምራለሁ በጂኦግራፊ እና በአማርኛ። በዛ አመት ትልቁን ውጤት ነበር ያገኘሁት ኢትዮጵያ ውስጥ እና ከዚያም ያው ዩኒቨርሲቲ ገብቼ እያስተማርኩ ምንም እያልኩ ስል መጨረሻው ለምሳሌ እዛ የእንስሳት ሕክምና ትምህርት ቤት ደብረ ዘይት አስተምር ነበር። እድገት በህብረትም ሰውም ሁሉ ሲሄድ አንዳንድ ጽሁፍ በአማርኛ ጽፈን ሰጥተናቸዋል ልጆቻችን እና አልፎ አልፎ በአማርኛ እናቀርብ ነበር ጽሁፉ ለተማሪዎቻችን በእንግሊዝኛ ብቻ ማስተማር ሳይሆን እና በመንግስት መስሪያ ቤትም እየሰራሁ የአማርኛውን ታይፕራይተር ከባድነት አየዋለሁ። በዚያ ላይ የአማርኛ ታይፕራይተር የኢትዮጵያ ፊደላችንን የግዕዝ ፊደላችንን አይደለም የሚጽፈው። የግዕዝ ፊደላችን እኛ በእጅ የምንጽፈው በየብራናው ላይ ሲቀረጽ የነበረው እያንዳንዱ ፊደል ወይንም ማተሚያ ቤታችን እያንዳንዱን ፊደል ወስዶ የሚያትመው አይነት አልነበርም። ለጊዜው የእንግሊዝኛውን መጻፊያ ወስደው የተቀጣጠለ የአማርኛ ፊደል አድርገውበት አንዱን የፊደል ገበታ በመቀጣጠል ነበር የሚሰሩት። ስለዚህ የአማርኛ የታይፕራይተር የአማርኛ ፊደልም ሳይሆን በጣም አስቸጋሪ የመቀጣጠል ዘዴ አንዳንዴ ወደ ኋላ የመለሱት ቱን ለመጻፍ መጀመሪያ ቆቡን ይጽፋሉ፣ ከዚያ መልሰው ሳን ይጽፋሉ ወይም እንዳለ፣ ከዛ እንደገና ወደ ኋላ መልሰው ሹ የሚያደርገውን ዳሽ ይቀጥሉበታል። እና በጣም አስቸጋሪ ነው ፊደሉም አስቀያሚ ነው ኢትዮጵያን ፊደል አይደለም በጊዜው ግን ጠቅሞናል ይሄ ከአዴ ሃይለስላሴ ጊዜ ጀምሮ ታይፕራይተሩን አይተውት እንዴት አድርገን ይህን ታይፕራይተር እንጠቀም የሚለውም ብዙ ጊዜ ነው የደከሙበት እና ይሄ ሁሉ ሲሆን መጽሐፍ የሚታተመው በማተሚያ ቤት ፊደሉ ነው በትክክለኛው ልክ ሌላ ጊዜ ቀደም ብሎ ብራና ላይ ሲጽፉ እንደነበሩት ስለዚህ ኮምፒውተሩ ሲጀምር እንግሊዝኛውን ሲጽፉበት አየሁ እና የባለቤቴ ወንድም ነበር እዚህ አስመጥተነው ኮምፒውተር የተማረ ግሩም ከተማ ይባላል እሱ አንድ ቀን ግራጁዌት ትምህርት ቤት እያለ ዛሬ በአረብኛ ፊደል መጻፍ ቻልን ምናምን አለኝ ያንን አማርኛ ፊደል ከጻፋችሁ ለምን በአማርኛ ፊደል መጻፍ ከቻላችሁ ለምን በአማርኛ አትጽፉም ማለት በዛ የተነሳ ያው አስቸጋሪ መሆኑን ተነጋግረን የእንግሊዝኛው 26 ፊደል ነው የኢትዮጵያው ከ300 በላይ አስቸጋሪ ነው በሚል ወሬያችንን አቁመን ለይገን ከተልኩ ይሄ በፈረንጆቹ በ982 ነው እና እንዴት አድርገን የኢትዮጵያውን ፊደሎቻችንን በዚህ መሳሪያ እንጽፋለን በሚለው ነው ብዙ ጊዜ የታገልኩት የለፋሁት እንዳጋጣሚ ቴክኖሎጂ ሲጀምር ስለጀመርኩ ተሳካልኝ እና ያደረኩትም እንደነው ፊደሎቹን 8 ቦታ በተንኳቸው እና 8 የእንግሊዝኛ ፎንት ላይ በበተን ከአንዱ ፎንት ወደ አንዱ እየዞርኩ ነው የሰራሁት ምክንያቱም የግዕዝ ፊደላችን ብዛቱ 37 ነው ኮምፒውተሩም 37 መርገጫ አለው ከቁጥሮቹ ውጪ እና መጀመሪያ ስሰራ የነበረው ፈንክሽን ኪዎቹን እየተጠቀምኩ ነው ኤፍ1 ነክቼ ኤምን ስነካ መ ይወጣል ኤፍ2 ነክቼ ኤምን ስነካ ሙ ይወጣል ኤፍ3 ነክቼ ኤምን ስነካ ሚ ይወጣል ከልዩ ልዩ ፎንት እያመጣው እያንዳንዱም ፊደል በሁለት መርገጫ ለመጻፍ ቻልኩ እዚህ አይነት ነው ለመጀመሪያ ጊዜ ግዕዙን ፊደል የጻፍኩት እና ዋናው ይህን ነገር የጀመርኩት ከኛ መካከል አንዳችን ይህን ነገር ቴክኖሎጂ ሲጀምር ታግለን ካላደረግነው ወደ ኋላ እንቀራለን በሚል ነው ለአጋጣሚ የሰራሁት ሁሉ ተሳክቶልኛል ከቴክኖሎጂውም ጋር በመረማመድ ይኸው ዛሬ 4 የአሜሪካና 3 የኢትዮጵያ ፓተንቶች አሉኝ
በጣም ጥሩ በጣም ጥሩ ትልቅ አኩሪ ስራ ነው አድማጮቻችን ዶክተር አበራ ሞላ አሁን ገለጸው በኮምፒውተር ግዕዝ ፊደል መጠቀም እንዲቻል ያደረገ የመጀመሪያ ምሁር ነው እንግዲህ ከዙ ጋር ያያይዤ አውቀናው ምን እንዳገኝ በቴክኖሎጂ እንግዲህ ብዙ ብዙ ስራዎች ከዛ 1982 ነው ያልከው ረጅም 30 አመት በላይ ገደማ እንግዲህ እነኑ በማስተዋቅ ሌሎቹም ያው እየቀዱም ሌሎቹ ለመጠቀም ተሞክሯል ግን ይሄንን የግዝ ፊደልን በኮምፒውተር ለመጻፍ አሻራ የጣለ ድንቅ ኢትዮጵያዊ ነው አሁንም እንደገለጽከው እዚህ የፓተንቱን ጉዳይ በአገር ውስጥ ግን የኢትዮጵያ ውስጥ የለም በአሜሪካ ብቻ ነው ይሄንን የፓተንት የባለቤትነት ዋስትና ሰጪ መረጃ ለማግኘት ተቻለ ኢትዮጵያ ውስጥ ግን ይሄንን ለማረጋገጥ አልተቻለም
ተችሏል ምንድነው የሆነው ይሄን ነገር በጀመርኩበት ጊዜ ይቅርታ ቀደም ብዬ እንደነገርኳችሁ ከእንስሳት ሕክምና ጋር ለተደረገው ፓተንት አግኝቻለሁ በቀደም በ84 እንደዚህ ግድም እና ይህንንም ስጀምር ይሄ ቴክኖሎጂ በፓተንት መጠበቅ ያለበት ነው ያ አስፈላጊነቱ ሁለት ነው አንደኛ እኔ በፓተንት ባልጠብቀው ሌላ ይጠብቀዋል በእኛ መካከል አንዳችን በፓተንት ካልጠበቅነው የውጭ ሀገር ሰዎች ፓተንቱን ከወሰዱት ለነሱ ነው የሚከፈለው እነሱ ናቸው ፊደሉ ላይ መብት የሚኖራቸው እነሱ ናቸው ዋጋውን የሚወስኑት ተፈልጋቸው $1000 ግዙ ከተባለ እና አማርኛውን ለመጻፍ $1000 ተገዝቶ ካልተጻፈ አማርኛውም ቋንቋም ይሞታል ያንንም ብዬ ነው ዋናው የታገልኩት ተሳክቶልኛል ግን መጀመሪያ ሲጀምር ያኔ በ80 ውስጥ በፈረንጆቹ የደርግ ጊዜ ነበር ጻፍኩላችሁ ይሄን እንደዚህ አጥክ ያለሁ በሉ ፓተንት ትንብል የቀጣኛ ፓተንት አናውቅም አሉ ያው ለካ የፓተንት መስሪያ ቤቱም ራሱ ሳይንስ እና ቴክኖሎጂ ተቋቋመው እነ ዶክተር አክሊሉ ለማ ነው እና ያኔ ፓተንት አልነበረም ስለዚህ ፓተንቱ ሲመጣ ህጉ ሲወጣ እንከታለን ባለው ተጠቀማለን እሺ ብዬ ለቀኩት ማከሉ እነሱ ለቀው ወያኔ እየተመጡ እነሱ ደሞ ሊፈዙኝ አልፈለጉም ራሳቸው እንደፈለጋቸው መጠቀም ፈልገው የሚረባ ማይረባ ምክንያት ሰጥተው አጥንቱን አዘቀዩብኝ እና መጨረሻው ሳይሆን እንደማይፈቱኝ ለቀው እና በዛ የተነሳ ለውጭ የገለፈቱኝ እንደፈለጋቸው የሆነ አስቸገሩኝ። ህዝቡ ስለዛ አላወቀም ቢያውቅም አልተባበረኝም። ምክንያቱም በነፃና በትንሽ ዋጋ ሌላው እየሰጣቸው ስለሆነ በመሀከሉ ያ ነገር አሁንም ቢሆን አደጋ ላይ ስለሆነ ብዙ አለጫጫ ነገሩን እንደገና አሜሪካኖቹ ጋር አምጥቼ ይህን ነገር ኢትዮጵያ ላስቸገሩኝ በሉ እናንተ ጋር ብስራ ብዬ እንዲያውም ማሻሽየው አድፍርችን በአንድ መርገጫ ሌሎችን በሁለት መርገጫዎች የሚያስፈስ አዲስ ዘዴ ፈጥሬ ለአሜሪካኖቹ አመለከትኩ። አሜሪካኖቹ እኛ ፓተንት እንሰጣለን ግን ይሄ ጥቅሙና ስራ ለሚለው ኢትዮጵያ ስለሆነ አሁንም ቢሆን ኢትዮጵያ አመልክታሉኝ። በሁለተኛ ዙር ኢትዮጵያ ማመልከት ነበረብኝ። ምክንያቱም አንድ ሰው አንድ ፓተንት አንድ ሀገር ካመለከተ ሌላ ሀገር ውስጥ ማመልከት የሚችለው በአንድ አመት ጊዜ ውስጥ ነው። ስለዚህ በዛ በአንድ አመት ጊዜ ውስጥ እንደገና ለኢትዮጵያ መንግስት ማስጠንቀቂያ ሰጥተን ማመለከትኩ እና የነገርናቸው እንደከዚህ በፊቱ ዝም ብትሉኝ አይሆንም አሜሪካ ሊሰጠኝ ነው ምትሰጠኝ ከሆነ ሰጣቸው አመለክታለሁ ማስጠንቀቂያ ከሆነ ተዋለው ብል እንደማያዋጣቸው አውቀው አሜሪካ ከሰጠን ሰጥሃለን አሉኝ። ስለዚህ አሁን አሜሪካ ለኮምፒውተሩም ለእጅ ስልኩም ለሌሎቹም አራቱን ሲሰጡኝ በየአመቱ ኢትዮጵያም ስላመለከትኩ አሁን ተሰጠኝ። ያው የተሰጠኝም አሁን በቅርቡ ነው። ግን እንግዲህ ዋናው ቁም ነገሩ እኔ መፍቱ ከኛ እንዳይወሰድ አድርጌያለሁ። አላማዬ ገንዘብ ላገኝበት አይደለም። ግን ለዚህ ነገር ደግሞ ሌላ ሰው ገንዘብ ሊያገኝበት አይገባም። በሌላ በኩል ህዝቡ የሚገባ አልተባበረኝም። አንድ ሰው ፓተንት አለኝ ሲል ያንን ፓተንት አንብቦ ማሰራው እንዴት ተሰራ ተብሎ መመራመር አለበት። በአሁኑ ጊዜ ይሄ ነገር ማን እንደሰራው ከማይታወቅ ድረስ ደርሷል። መሐከሉ ብዙ አሉ ጮሌዎች ውሸታሞች ወን እያታለሉ ያሉ እዛም ላይ ሰው እንዲያስብበት ፈልጋለሁ። ለምሳሌ የታይፕራይተሩን ያቀረቡ ነበሩ። እኔ ልክ ፊደሌን ሰርቼ እንደጨረስኩ እየተጠቀምኩበት ዩኒኮድ የሚባል ድርጅት ተቋቋመ እና ከአንድ እዚህ ከመሰራበት ዲጂፎን የሚባል ካምፓኒ በኩል ዩኒኮድ ሰጠን። ዞር ብለው የታይፕራይተሩ ነው ኢትዮጵያ ፊደል መሆን ያለበት ብለው የኔን አስጥለው እንደገና የታይፕራይተሩ ይሁን ብለው የታይፕራይተሩ የኢትዮጵያ ፊደል አይደለም ብዬ በስንት መከራ ነው ከመዋጊቼ ያ የቀረው። እንደገና ያመሰነፋቸውን ሲያውቁ የታይፕራይተሩን ፊደላቸውን ኢትዮፒክ እያሉ እኛም ሰራን ዩኒኮድ ውስጥ አስገባን ስንት የሚለፈልፉ አሉ። እኔ በአንድና ሁለት ይጻፋል ያልኩትን በሶስትና በአራት እየጻፉ የሚያቀርቡ አሉ። አንዳንዱ በወጉ አልተሰራም ሳይንሱን አልተከተለም መጻፉ እንኳን አይታወቅም እንዳለ ፈረንሳዮች የሰጡት ትዝታ እንጽፋለን ስትሉ ጽታነ እንደዚህ ይሆናል። እና እንዲህ አይነት ስህተትም እየተሰራ ኢትዮጵያዊው አልተናገረም። ይሄ ነገር ለምን አይጽፍም ለምን እንዳይሆንም ይሄ ነገር ማጻፈው የት መጣው መባል አለበት። በፓተንት የተጠበቀ ቴክኖሎጂ የግዴታ ሰው ማወቅ አለበት ይሄኛ ቴክኖሎጂ ነው። እና እዚህ ላይ ትንሽ ችግር ገጥሞኛል። ግን እንግዲህ በዚያው ምልክ የተባበሩኝ አሉ የተባበሩኝም ኢትዮጵያኖች ሳይሆኑ ፈረንጆችም ናቸው። እና ያው እንግዲህ ተናጃለሁ።
በጣም ጥሩ። አማኛ የኛ ጉዳይ የኢትዮጵያኖች ጉዳይ ይሄንን በእድገትም በትምህርት በእውቀትም በልብልዩም ነገር ስላልለመድ ነው የኔ ፓተንት የሚመለው ነገር ትልቅ አብዮት የሚያስፈልገው ነው። በሰዎች መካከል የሰዎችን የስራ ውጤት ተመራምሮ ደርሶ ማሳደግ ከሰውየው ከባለቤቱም ፈቃድ ማግኘት በገበያውም ላይ ኮፒ ያደርጉ አለመሸጥ አለመጠቀም ይሄ ሁሉ የኤቲክ እንትን የመመራመሩ ውጤት የሚያመጣው ነውና በአቋራጭ የሚሄዱ ብዙዎች ስላሉ ይሄ ላንተ አስቸጋሪ እንደሚሆን ግልጽ ነው። በርታ ነው እንግዲህ ምን ልለው ይሄንን ሌሎችም እንደሚተባበሩ ህምነት አለን። ከዚሁ አሁን ካነሳው ጋር ግን ያንተ የፈጠራ እያንዳንዱ የግስ ፊደል ሳይቀጣጠል በኮምፒውተር ሊጻፍና ሊታተም የሚቻልበት ዘዴ ተሰራ በመሆኑ መፍትሄ ፊሉሎቻችን የተጠቃሚውን ፍላጎት በሚያሟላ መልኩ የተጠናቀቀ ነውና የኮምፒውተሮች ማፈጣጠር በተለዋወጠ ቁጥር አንተ በመፍትሄ አስቀመጥከው የመርገጫዎቹ ብዛትና ያዛነፈውም አሁን ቴክኖሎጂ ወደፊት የገፋ ተላዩ ኮምፒውተሮች ይፈጠራሉ በጣም አነስተኛ የሆኑ እንትን ያሉ ነውና ያንተ ለማርገጫ ተጠቀምክበት እንትኑ ያንተን ሐሳብ ግኝትህን እንደገና ለግኝት እንድታመጣ ይገፋፋም ወይ?
ነው ይገፋፋኛል። ይሄንም ድሮ ሲጀምር በጣም አስቸጋሪ ነበር መጀመሪያ ዶስ ነው በዲስክ ኦፕሬቲንግ ሲስተም ቢል ጌትስ በሰራው። እና የመጀመሪያውን እንትን ለገበያ ቀረብኩት በፈረንጆቹ በ1987 ነው። እና ሞዴት ይባላል ያ ፕሮግራም። እያንዳንዱ ፊደል በሁለት መርገጫ የሚጻፍበት ነው። በሁለተኛ ዙር ያደረኩት ምንድነው? ወርድ ውስጥ የሚሰራ ነው የሰራሁት እና ኢትዮ ወርድ ብዬ ወርድ ውስጥ ተገብቶ እንዲሰራ ነው። ያኛው ራሱን የቻለ የግዕዝ ፊደላችንን በተለይ አማርኛውን የሚያጽፍ ነበር እና ግን በዚያም ጊዜ ቢሆን የሰራሁት ፊደል አማርኛውን፣ ትግርኛውን፣ ኦሮምኛውን እና ጉራግኛውን እንደዚህ የሚያሰራ ነው እና ቀስ በቀስ ይሄንን ፊደል ያላቸው ሰዎች ላኩልኝ የኛም ፊደል ይሄውና የአገው ይለናል የጉራጌውም የሳሆም ላኩልኝ። ስለዚህ እነዛን ፊደል እየጨመርኩ አሳፍቸው በሁለተኛ ዙር በ1993 ነው ወርድ ውስጥ የጨመርኩት። ወርድ ውስጥ በመጨመር ኮምፒውተሩ በሙሉ እንዲያውቀው ሆነ እና በሶስተኛው ዙር በ1994 በፈረንጆቹ ግዕዝ ኤዲት የሚል ነው የፈጠርኩት። አሁን ያንኑ ግዕዝ ኤዲት እያሻሻልኩ ነው። በአሁኑ ጊዜ እየሸጥኩ ያለሁት ግዕዝ ኤዲት ነው። ይህንኑ ግዕዝ ኤዲት ነው ለኮምፒውተር ያደረግኩት። ሰውም ገንዘብ የለንም ምናምን ስላለ በዛም አትቸገሩ ብዬ retyping.gizedit.com የሚል ድረገጽ አውጥቼ አማርኛውን በፒሲ እና በማክ በነፃ እንዲሰሩ አድርጌያለሁ። ከነን ብዙ በአለም ላይ ያሉ ሰዎች ብዙ ሚሊዮን ጊዜ ተጠቅመውበታል። ሌላ ያው ይሄንኑ የእጅ ስልክ ሲመጣ ወደ እጅ ስልክ አዙሪያው ይሄንኑ አከታተብ ነው የምጠቀመው። አንዱ ብዙ ሰው ያላወቀው ምንድነው ቴክኖሎጂው ከታይፕራይተር ተመጥቶ ወደ ኮምፒውተር ገብቶ ኮምፒውተር ወደ እጅ ስልክ ነው የገባው። ትክክለኛውን አሰራር መከተል አለብን። ያንን የተከተለው እኔ አንዱ ያስቸገሩኝ አንዱ በኮምፒውተር ይገለበጠኝና ሌላው አዲስ ነገር ይዘ ይመጣል በእጅ ስልክ። በእጅ ስልክ ስለሆነ አዲስ ነገር መፈጠር የለበትም። የኮምፒውተሩ የሚሰራው አይነት ነው መሆን ያለበት። እኔ እንደዛ እየሰራሁ ሌላ ያመጣል። በዚያ ላይ የሰውን አለማወቅ እና አለመገንዘብ በደንብ ተረድተው እየተጫወቱበት ነው በዚያው ልክ። ስለዚህ እኛ ኢትዮጵያውያን ትንሽ ማስተዋል መጀመር አለብን። ከሚፈለገው በላይ ቸል እያልን ነው። አጻጻፋችን ላይ ምርምሩ ላይ ትንሽ ከሚገባው በላይ ተኝተናል። ይሄ አስፈላጊ አይደለም። እኛ አባቶቻችን እናቶቻችን ይሄን የተራቀቀ ፊደል አቅርበውልን ይሄው እኛም እንደምንም በትክክል ቴክኖሎጂውን እየተከተልን ወደፊት እየሄድን ነው። በዚያው ልክ ማስተዋሉ ላይ አንዳንድ ነገር ጎሎናል። አሁን ሰሞኑን የተጀመረ አንድ ፈሊጥ አለ። ነው የሚለውን ነው እያሉ በካይው ይጽፋሉ። እና ኢትዮጵያ ፊደል ስፔሊንግ የለውም። ስፔሊንግ ፊደል እየፈጠሩ ነው። አንዳንዱ ላይ አፈላጊ ጥቃቅን ማስተዋል ይጎልና የማያውቁ ሰዎች የፈጠሩትን ዝም ብለን እንከተላለን። አሁን ሰሞኑን ኮሮና ቫይረስ ተባለ። ኮሮና ቫይረስ አንድ ቃል ነው፣ በአማርኛውም በእንግሊዝኛውም። አበሻው ምን ጀምሯል? አሁን ኮሮናና ቫይረስን ሁለት ቃል እያደረገው ነው። ነገ እንግሊዝኛውም ሁለት ቃል ያደረገው ነው ኮሮናና ቫይረስ። ስለዚህ የኛ አዲስ ስፔሊንግ ሊኖረው ነው ከዓለም ተለይተን። እና እንዲህ አይነት ነገር ማስተዋል መጀመር አለብን። ትክክለኛውን ስራ ለመስራት መታገል አለብን፣ መራቀቅ አለብን። ይሄ ቴክኖሎጂ ነው፣ የረቀቀ ነገር ነው። እና ኢትዮጵያ ቤተክርስቲያኖችም ሌሎችም ቢሆኑ አንዳንዶቹ እንደው ይሄ ፊደል የኢትዮጵያ ነው ለምንድን ነው ለአሜሪካ የተሰጠው ይሉኛል። ፊደሉ ለአሜሪካ አልተሰጠም። አዲስ ነገር የተሰራው አዲስ አጠቃቀም ነው፣ አዲስ አጻጻፍ ነው። ያ ነው ፓተርቱ የተደረገው እንጂ የኢትዮጵያ ፊደል አልተነካም። አሻሻልኩት፣ ዜሮን ጨመርኩ። ዜሮ ስለሌለም በግዕዝ ፊደላችን መስራት አንችልም። የለም ይሄ ዜሮ የሰጠን ምንም ስህተት የሌለው ፊደል ነው። እንደን ነገር አይደለም እኔ ኢትዮጵያን ፊደል አንነካሁም የምንነሱ ተፈጠረውን አንነካሁም አዲስ ዜሮ ያለው አዲስ ቁጥር ላይ ተመርኩት ስለዚህ ከቴክኖሎጂው ጋር መሄድ ስላለብን ኢትዮጵያውያን ትንሽ ማስተዋል አለብን ስህተት ሲሰራ ስህተት ተሰራ ብለን መናገር አለብን አለበለዚያ የተሳሳቱት እየነገሱብን ነው ወደ ስህተት እየሄድን ነው
ናዚ ላይ ትንሽ ሊታሰብ በታይከፋ በጣም ጥሩ ሌላው እንግዲህ ወደዚህ ወደ ግዝን ቋንቋ ፊደላትን የመጠቀም ጉዳይ አንድ ጥያቄ ላንሳና በኮምፒውተር ግዝ ፊደል መጠቀም ባንተ በመፍትሄ ደረጃ ሌሎች ቋንቋዎች በቋንቋዎች በኢትዮጵያ ለሚነገሩ ቋንቋዎች ሁሉ ያገለግላል የሚል መፍትሄ ጭምር ነው አስቀምጥከውና ግን አገራችን እንግዲህ አሁን እንደምታቀው በአገራችን በተለይ የኢትዮጵያ ኦርቶዶክስ ክርስቲያን ቅዳሴዋን በኦሮሞኛ አስተርጉማለች በዛኑ መጠን ደግሞ በሶስተኛው ክፍል በባሳተመችው ቅዳሴ መጽንትን ላይ ላቲን ቋንቋም ጨምራለች በተጨማሪና የቋንቋውንም ለማሳደግ ኃላፊነት ያለበት ኢንስቲትዩሽኖች በጉዳዩ ላይ ትንሽ የተለየ አስተያየቶች ያጫና የፖለቲካው ጫናው እንትናው ኃይለኛ ነው እና ፊደላ የኔ ግዝ ፊደል በሚመለከት አንተ በአቋም ደረጃ ምታስረግጠው የግዝ ፊደል ለኦሮሞኛም ለትግርኛም ለአማርኛና አማርኛው እንዳለ ነው ኦሮሞኛም ጉራጌ ሌሎችን ቋንቋዎች ሊጠቀሙበት የሚችል ነው ሌላ የባዕድ ቋንቋ መጠቀም አያስፈልገንም የሚል ነው ስለዚህ ዙሪያ ላይ አስተያየት ምትሰጥበት
አሁን ይሄ አንድ ሌላ ችግር ነው እና ይሄ የሆነውም አንዳንዱ በፖለቲካ የተነሳ ነው አንዳንዱም ባለማወቅ ነው እና ይሄ አንድ ድናስበት የሚገባ ትልቅ ነገር ነው የግዝ ፊደላችን ድምፃዊ ፊደል ነው ድምፃዊ ፊደል ስለሆነ የማንንም ድምፅ ይጽፋል አስፈላጊ ሆኖ ሲገኝም አንዳንዱ ድምፅ አንዳንድ ፊደል ፈጥረናል ወደፊቱም እኛ የሌለን ድምፅ እንኳን ቢኖር አሁን ለምሳሌ ሳውዝ አፍሪካ እንደዚ ቋቋቋ የሚል ለእንደነዛ አይነት ሁሉ ፊደል ፈጥረን ፊደላችንን ወደ ሌላ አፍሪካ ሀገር ማስፋፋት ወደ ሌላ ዓለም ማስፋፋት እያንዳንዳችን ኃላፊነት ነው ምክንያቱም ጥሩ ፊደል ነው ያለን የሊንክ ችግር የሌለው ነው በአንድ በኩል እንግዲህ ከዚሁ ጋር የተያያዘ የራሳችን ችግር የፈጠሩብን አሉ አንዱ ፊደል ልንቀንስ የሚል አለ አንዱ ፊደል ልቁረጥ የሚል አለ የሚቀነስ የሚቆረጥ ፊደል የለም አንዱ ይህንን የፊደሉን ክብር የነኩብን የአዲስ አበባ ዩኒቨርሲቲ ያሉ ናቸው እዚያ የተጻፉ መጽሐፎች አሉ በተቀነሱና በተቆረጡ ፊደል ያ መደረግ አልነበረበትም ቅድም እንዳልኳቸው የኔ አይነቱ ስንታገል ፊደሉ ዘመድነን የፊደሉ የኛ ነው ብለው የተናገሩ ብዙ የሉ ሌላው ቀርቶ ለእኔ ስራ እውቅና የሰጡ የተወሰኑ ናቸው እነ ኢትዮጵያ ውርስና ቅርስ በሰሜን አሜሪካ እነ መላኩ በያን ያቋቋሙት የኢትዮጵያ ሪሰርች ካውንስል እንደዚህ እንደዚህ አይነት ናቸው እና በኢትዮጵያ ፊደል ብዙ ስራ ተሰርቷል እዚህ በፊት መጽሐፍ ቅዱስ ተጽፏል በትግርኛ በአማርኛ በኦሮምኛ እና ለምሳሌ በኦሮምኛ 1892 ዓመተ ምህረት መጽሐፈ ቁልቁል የሚባል በግዕዝ ፊደል መጽሐፍ ቅዱስ ተጽፏል በኦነሲሞስ ነሲብ ከዚያም በኋላ በሪሳ የሚባል ጋዜጣም ነበር ብዙም ስራ ተሰርቶበታል አሁን ፖለቲካውና ሌላው ነገር እያማቱ የግዕዝ ፊደል ኦሮምኛን አይጽፍም በማለት ብዙ ፊደሎች ጨምረውታል ይሄ እሸት ነው የግዕዝ ፊደል እንኳን የኛ ፊደል የማንም ይጽፋል እና እኔ ይሄን ነገር በመቃወም 42 ምክንያት ነው ያቀረብኩት ለምን ይሄ ስህተት እንደሆነ ይህን እያዩ መታረም ያቃታቸው አሉ ይሄ ትክክል አይደለም የፖለቲካ ጠብ አንድ ነገር ነው ያ ነገር ሊበርድ ይችላል ዘላቂ የኛን ቴክኖሎጂ መልሰን ራሳችን አይጽፍም እያልን በማይረባ ነገር መጣላት ትክክል አይደለም በአሁኑ ጊዜ ግማሹ ሰው በግዕዝ እየጻፈ ግማሹ በላቲን እየጻፈ በግዕዝና አማርኛውን ሳይችል እየተለያየ ነው በየቀኑ ይሄ ነገር የተጀመረው ለመለያየት ነው አሁን እንላይም ደምህ ደሜ ነው የተባለ ሱልጣን ላይ የተወጣ ያንኑ ታሪክ መከተል ትልቅ ስህተት ነው። ስለዚህ ይሄ ጨዋታ መቆም አለበት። ጊዜውም አሁን ነው። አይጠቅመንም። ያን ነገር የሚያደርጉ ኦሮሞዎች ብቻ ሳይሆኑ ሌሎችም ናቸው እና ይሄ ስህተት ነው። ትክክል አይደለም። ብንታረም የተቻለ ነው። ምክንያቱም እንዲያውም ችግር ነው። በላቲን መጽሐፉ ላቲን ለራሱ ችግር ያለበት ነው። በርናንድ ሻው የሚባል ደንበኛ ሳላ የታወቀ ደራሲ አለ። እንግሊዝኛውን አይወደውም አቅርቧል። ምክንያቱም እንግሊዝኛው ወደኛ አይነት ሲሆን ትክክል እንደሆነ ይናገራሉ። የስፔሊንግ ችግር የለው ነገር ቦታ ቆጣቢ በሆነ እነሱ ለ26 ፊደል የሰሩትን እኔ በአንድና ሁለት መርገጫ ለ500 የግዕዝ ፊደላችን አድርጌዋለሁ። በዚያ ላይ ይህ የኛ ፊደል ዩኒኮድም ከገባ በኋላ እንደገና ከሌሎችም ጋር ተጠቃጭቄ ሌሎቹ ፊደሎች በስንት መከራ ነው የገቡት? ግማሹ ሰፕሊመንታል ኢትዮፒክ፣ ኤክስቴንድድ ኢትዮፒክ፣ ኤክስቴንድድ ኤ ኢትዮፒክ እያሉ ስንት ጊዜ ታርሞ ነው እኔ መፈልገው የገባው? ከመጀመሪያውኑ ግን የኦሮምኛ ፊደል ነበረበት። ግዕዝ ፊደል ኦሮምኛ ለመጻፍ ያስፈለገው የጠ እርባታ ብቻ ነበር። እነዚያ ስምንቱም የጠ እርባታ ኦነሲሞስ ነሲብ ፈጥረው ስለተጠቀምበት ችግር የለውም። በአሁኑ ጊዜ የተለያዩ ለምሳሌ የጉሙዝ ፊደል አለ፣ የትግርኛ አለ፣ የትግር አለ፣ የአገው አለ፣ የቢለን አለ፣ ጉራጌ፣ ኦሮሞ፣ ዳውሮ፣ ለሙጎፋ፣ ቤንች፣ ሚኢን ወደ 13 ናቸው የተለያዩ የፊደል አይነቶች። እያንዳንዱ ስር ደግሞ ብዙ ቋንቋዎች ይጠቀሙበታል። እና እኔ ለምሳሌ ያቀረብኩት ሰው ፊደሉ እንዳይበዛበት አማርኛ ሲል አማርኛውን ብቻ መርጦ እንዲጽፍ፣ ትግርኛ ሲል ትግርኛውን ብቻ መርጦ እንዲጽፍ፣ እንደዛ ነው ያቀረብኩት። ያ ለስፔሊንጉም ለወደፊቱም ለመዝገበ ቃላት ለምናምንም አስፈላጊ ነው። እና ከዚህ ውስጥ አንዱ ኦሮምኛ ነው። ስለዚህ በአሁኑ ጊዜ ከሌሎች ኢትዮጵያኖች ጋር እንዲሄድ ያን ማድረግ ነው ያለብን። ሌሎቹም ኢትዮጵያኖች ቢሆኑ ይህንኑ አውቀው ቋንቋቸው እንደሚጽፍላቸው አውቀው ሁላችንም ተባብረን ብናሳድገው ጥሩ ነው። ምክንያቱም ብዙ የሚሰራ ነገር አለ፣ አለበለዚያ ወደኋላ መቅረት አለ። በላቲን ተጽፎ ስፔሊንጉ ራሱ ችግር ነው። አንዱ ፊደል በላቲን ሌላ ነው፣ አንዱ ፊደል በሌላ ቋንቋ ለብቻው ነው፣ አሁን እንደገና ደግሞ በኦሮሚፋ ለብቻው ነው። እና ልጆቹ ያንን እንኳን መማር ችግር ነው የሚሆንባቸው። የእኛ ፊደል እያንዳንዱ ቋንቋ የተለያየ ፊደል ስላለው ችግር የለውም። ስለዚህ ይሄ እንዲታሰብበት ፈልጋለሁ።
አይ ጥሩ ማለት ነው። ትክክል ነው። አገሪቷን እየጎዳት ያለው ሁኔታም አንዱ በቋንቋው ዙሪያ ያለው እንዳንግባባ፣ አንዱ የባዕድ ቋንቋ ይመርጣል፣ ሌላው ያገሩን ታሪኩንና ለዘመናት የተጠቀምነው ፊደል እንደውም በአፍሪካ ውስጥ ብቸኛ ባለም ውስጥ ብቸኛ የራሷ ፊደል ያላት ሀገር ኢትዮጵያ ነች። እና ይሄን ለማዳበር ሌላ ፖለቲካዊ ሙግትና የስልጣን መወጣጫ ላይ አድርገው ስለሚጠቀሙበት ሁኔታው እየተዘብራረቀ አድርጎታል። ያንተ እንግዲህ ስራው ጥት እንግዲህ እግዚአብሔር ይባርክ ነው ምለው ትክክል የመፍትሄ ሐሳብ ነው እንደ ሰጠው ትውልዱ ተገንዝቦ ወደዚሁ ወደ አንተ መፍትሄ ወደ አመጣው በተለይ ግዕዝ ፊደልን ማንኛውም ኢትዮጵያ ህብረተሰብ ውስጥ ያለው እንት ቋንቋዎች ለመጠቀም እንዲችሉ ያው ሁሉም አስተዋጽኦ ማድረግ ይኖርበታል። ለማንኛውም የተስተካከለ አስተዳደር እስካልመጣ ድረስ የፖለቲካ ተልእኮ ያላቸው ስለሚያካሄዱት ሁሉን ነገር በጥላቻ ላይ ያረፈ ነው። ዶክተር አበራ በእውነቱ
እዚህ ላይ አንድ ነገር አሳስባችሁ፣ ይሄ የቋንቋ ችግር አይደለም። የምንሟገተው ስለ ቋንቋ አይደለም። ማንኛውም የዓለም ቋንቋ እንዳይጠፋ እየታገልን ነው እና ቋንቋዎቹ እንዲጠፉ አይደለም፣ የፊደል ጉዳይ ነው። ስለ ፊደል ያወራ ነው። የግዕዝ ፊደል ስለሚበቃን በግዕዝ ፊደል እንጻፍ ነው። የላቲንም ፊደል ነው የጠራ ነው እና የምንናገረው በላቲን ፊደል መጻፉን ተዉ ነው እንጂ ኢትዮጵያ ቋንቋ ስለሆነ ኦሮምኛው ማደግ አለበት። እንዲያውም በግዕዝ ቋንቋ ቢጻፍ ሰው ስለሚቀራረብ ለወደፊቱም ሁለተኛ ቋንቋ የሀገሪቱ ቋንቋ ይሁን ቢባል በሰው ምርጫ በምርጫ ተደርጎ አንድ ነገር መሆን ይችላል እና ይሄ ያቀራርበናል፣ ፊደላችን ያዳብረዋል። ስለዚህ ስለ ቋንቋ ትልቅ እየተባለ ቋንቋችን ተጎዳ ምናምን ይሄ ቋንቋ ጉዳይ ለምሳሌ ፊደል አንጂ ቋንቋ ማደግ አለበት ቋንቋን የነካ የለም ቋንቋን እንዲያድግ እንፈልጋለን ግን በተሻለ የሚያድገውና የሚያቀላጥበን በራሳችን ፊደል ቢሆን ነው ያኛው ጥቅም የለውም እንጂ ጥቅም ያለው ቢሆን ሁላችንም ወደዛ ብንሄድ
ለከ ነው ይከታንም ለበሱ እንደሱ ለማትፈልገው ነው የግዝን ፊደል ወይመለከት ነው ቋንቋ አሁን የላቲን ቋንቋ የሚጻፈው ነው ኦሮሞኛን እንትና ሌላው ያነበውም እነሱም ራሳቸው ያው ትምህርት ቤት ካልተሄደ በስተቀር ያነቡትም በላቲን ነው የተጻፈውና ሌላውም ያገኙት ዜጎች ሁሉ እንዲያነቡ ከተፈለገ የግዝ ፊደል መጠቀም ያስፈልጋል የሚል ነው ይሄ ላሰበበት አንድ ሀገር ህዝብ ሊግባባበት ይችላል አንዱ አንደኛው ቋንቋ ሊወስድ ይችላል ሊማር ይችላል ሌላው ቋንቋ እየተስፋፋ ይችላል ግን የግዝ ፊደል በመለከት ነው ልክ ነው ረማቱን ቀበላለሁ በዛ መልኩ ነው ወይታችንም እንግዲህ ዶክተር አብራ ቡና አድማጮቻችን ምናልባት ዶክተር አብራን ምርጥ ስራዎች ስላከናወነው የምርምር መስኮችም ለመረዳት አብራ ሞላ ዊኪፔዲያ ባለ 130 ገጾች ማብራሪያዎችን ያለው ጎግል ብታደርጉ ታገኛላችሁ የዛሬው ወይታችንም ሆነ በሰፊ ሌሎች ነጥቦችንም ያካተተ ስለ ዶክተር አብራ የቀረበ እንትን ስላለ መረዳቱ ጥሩ ነው ማውቁ የሚያስፈልግም ከሆነ ጥያቄዎቻችሁ መሰንዘር ትችላላችሁ ዶክተር አብራ ሌላ እንግሊዝ መጨረሻ የምታስተላልፈው መልእክት ካለ ድሉላን ተልስተህና ለዛሬውን ተቃሚ ትምህርታዊ ማብራሪያዎችን ካልወጣችን የተጋራ ነውን ያመሰገን በዙን ላይ ያያለን ስነበብታለን መልእክት ካለ ሰፋ ያለ ግዜም ካስፈልገ በሁሉም አቅጣጫ መስጠውን ሲን እናዳምጣለን በትፈልግ በኮሮና ጉዳይ ወይንም በእንስሳክ ምናው ጉዳይ ወይንም ስለዚህ ስለግስ ፊደል ለማይመለከት ባስፈልገው መንገድ እስቲ ውይይታችን ለመዝጋት የሚያስፈልገው መልእክት መታሰማን ካለ መስመሩ ያንተ ነው።
እሺ እዚህ እንግዲህ እንዳልኳችሁ እኔ ከኮሮናው ጋር የተገናኘሁት በአንድ በኩል እዚህ ምንጩ የሚያው በሽተኞች የእንስሳት ስለሆኑ ነው እና ከዚህ ትም ጥስ ያለሁ በተለይ ኤቪያን ፍሉ ትንሽ ሰው መግደል ሲጀምር ጥስ ያለ አንድ ነገር እሱኛው ለምሳሌ አደገኛ የሆነበት አዋፍ ስለሆኑ አዋፍ ደግሞ አንድ ቦታ ይቀመጡ ሲፈልገው በበጋው እኛ ጋር ይመጣል ከኢሮፕ ብዙ ሀገር የሄዱ በሽታውን ያመጡብናል ስለዚህ እኛ መቆጣጠር ከማንችለው ውጪ አየር እየመጣብን ሌላ ችግር ይፈጥርብን ነበር ግን እንደምንም አጠፋ ነው ያ እነዛን በሽታዎች ማጥፋት የቻልነው በሽታው ያለፈበትን ቦታ በመፍጀት ነው እንስሳቱን በመፍጀት ነው ቱት እንደ ማወዝን ከእንግሊዝ ሀገር ማጥፋት የቻልነው በሽታው የሚይዘውን ከብቱን አሳማውንና በጉን በመፍጀት ነው የሰው ህዝብ የሰው ልጅ በመፍጀት በሽታው ማቆም እንችላለን ግን የሰው ልጅ ሰው ነው የሰው ልጅ አይጠፋም በሽታውን እናጠፋለን እንጂ አይጠፋም ይህ የሰው ልጅ በሽታ ስለሆነ ሰው ቅዱስ የተፈጠረ ነው የሚነገረውን መስማት የሚችል ማስተዋል የሚችል ትልቅ ነገር ነው ስለዚህ ያንን ተገንዝበን የሚባለውን መከተል አንድ ነገር ነው አንዳንዶቹ ከሃይማኖት ጋር ያገናኙታል ይሄ ከሃይማኖት ጋር የተገናኘ አይደለም ሁላችንም በፈጠረን አምላክ የምናምን የተለያየ እምነት ያለን ሰዎች ነን ይሄ የግል ጉዳይ ነው ይሄ ከአምላካችን ጋር የሚያስኬደን ነገር ጋር አንድ አይደለም ይሄ በሽታ ነው ይሄ በሽታ የሰው በሽታ ነው ሰው ስለመሆን ነው የሚይዘን በዚያው ልክ ሳይንሱ የሚለንን መከተል አለብን እኛ ሳይንስ እዚህ የደረሰው አንድ ሰው የሚሰራውን ሌላው ማሳየት ያ ነገር ሁለተኛው ሰው በደንብ አይቶ ተገንዝቦ መስራት እንደሚችል ነው ይሄ ዝም ብሎ በአስማት ወይም ባልሆነ ነገር አይደለም በመረጃ የሚቀርብ ነገር ነው ይሄን ተከትለን ነው እዚህ የደረስነው ስለዚህ ዓለም እዚህ ደረጃ የደረሰው በስንት ሰው ድካም ሁላችንም ከዚህ በፊት ከነበረን ጣጣ ድነናል አሁንም ቢሆን ይህንን ሳይንሱን እንከተል በአቅማችን ህይወታችንን ለማሳስ እንሞክር አለበለዚያ ዛሬ ይህም በሽታ ቢሆን ጊዜ ሰጥቶናል እንደምንም ብለን ተዘጋጅተን የሚያስፈልገንን የምንችለውን ያህል ህልም ይህምን አስቀምጠን ጥቂት ጊዜ እንታገል እና ይሄ የጥቂት ወራት ጊዜ ነው ይሆኛ አሁን ወርሃነን እና እዚያ ሀገር ምቁምንም ስላለ ያን አላስቸገርንም መንግስቱም ተፈልጋችሁ ገንዘብ ሰጣችኋለን ብለውና እኛ ሀገር ያን አይነት ትንሽ ችግር አለ ያንን ችግር እናሳልፍበትን እየተማከም እናርግና ተራርቀን እንኑር እንደበቅ አንዱ ሰው ወጥቶ መርካቶ በሽታ ይዞ ሲመጣ ቤት ውስጥ ያለ ብዙ ሰው ነው የሚያስይዘው እኛ ሀገር ሰው ተፈራ እየተጋፋ ነው የሚኖረው አንድ ቤት እና ያ ለዛ ሁሉ ጠንቅ ነው የሚሆነው ስለዚህ ቤት መቀመጥ ብቻ አይደለም ሰውም ውጪ መውጣት የለበትም ማንንም ውጪ መውጣት የለበትም እንደገና ምግቡም ሲመጣ በጠንቀቅ ያለብን እንጠንቀቅ በዚህ አይነት ይሄንን በሽታ ለናሳልፍ ስለምንችል ምንም እንኳን ከባድም ቢሆን እንደምንም እንጠንቀቅ እንረዳዳ ይመስለኛል ኢትዮጵያም የአንድ ቤት ሰው ሌላ አንድ ቤት ሰው ያብላ ብሏል እኛ ውጪ ያለነው እንደምንም ኢትዮጵያን እንራዳ ህዝባችንም በገንዘብ መርዳት ያለብን ጊዜ አሁን ነው ምንም እንኳን እኛ መራሳችን ችግር ውስጥ ብንወድቅ የኛ ሁኔታ የተሻለ ስለሆነ ህዝቡን እንምከር ህዝቡን እንርዳ እዛ ላይ ትክክለኛውን ስራ እንዲሰሩ እንተባበር እዚህም ውጭ ያለን ሰዎች ይሄንን ነገር ማድረግ አለብን አሁን በየጊዜው ሐኪሞች እየጠራን ንግግር ያደርጋሉ ኢትዮጵያም እንደዛ መጀመር አለበት በውጭ ሀገርም ያለን ኢትዮጵያውያን የተሰባሰብን በየቦታ ያሉ ኢትዮጵያውያን እየተጎዱ ያሉ አሉ በየቤቱ ቁጭ ብለው ያሉ በየቤቱ ተደብቀው ያሉ ስለዚህ በየኮሙኒቲው የተባበረን እነሱን የምንረዳበት ነገር እንፍጠር የጋበዝን ሰዎች አዳዲስ እንደመጣው ነገር በቋንቋቸው በሚገባቸው እንንገራቸው እና እንዲህ ከሆነ እቺ ተራ ብዙ አጥቆየም ያልፋል እግዚአብሔርም ይረዳናል እና እንጸልይ ግን እንተራበር
እሺ በጣም ጥሩ ዶክተር አበራ ለሰጠው ማብራሪያም መጨረሻው ላይ አልሰማው መልእክት ያውላችንም እንግዲህ ህዝቡን እግዚአብሔር ይጠብቀው ነው ምንሱሉም የሚችለውን ያድርግ ህዝብ ማዳንና ማትረፍ ጉዳይ ነው ማንኛችንም ህሊናችንም እንትን የሚለው የሚወቅሰንን እናድርግ ዶክተር አበራ ሞላ ለዛሬው ለሰጠን ማብራሪያ ለወደፊት በሌላ ጊዜ በዚህ በምርምር ውጤቶች ለኢትዮጵያ የምታጋራው ሐሳብ ካለ ለወደፊቱ በሌላ አጋጣሚ እንገናኝ እንችላለን ዛሬ ለሰጠን ሰፋ ያለ ዕውቀት አዘል የሆነ ጥልቀት ያለው ትምህርታዊ ማብራሪያ ባለማጭቻችን እንደ በዝግጅቱ ክፍል ስም ያመሰገንኩ በዚህ መሰናበታለን ለና ሆነ ላለሁ
እሺ እኔም እግዚአብሔር ይስጣችሁ ያው ጋብዛችሁ ሳይን ዳካፍል ስላረጋችሁኝ ለማከሉ እንግዲህ እንደ አንድ ኃይለ ቃል ተቀናገረ ያስቀየምኳችሁ ካላችሁ ይቅርታን ታረጉልኝ ጠይቃለሁ ተደረሰ ተቆላም
ወርቁ
እግዚአብሔር ይስጥልኝ ታለኝ ነይታ
እሺ ሰላም
Sabe que sabe
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የሚያዝያ 11 ቀን 2012 ዓመተ ምህረት ወይም የኤፕሪል 19 2020 ቅንብር ያስተናገድናችሁ ተኮላ ወርቁና እኔም የቴክኒኩን ድጋፍ የሰጠው ቱርኩ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ። I'm not